ይስጥልኝ ውድ አድማጮቻችን፣ ለየት ባለ ሁኔታ የጀመረው የኢትዮጵያ ድምጽ ሬዲዮ እነሆ ዛሬም ፕሮግራሙን ይዞላችሁ ቀርቧል። በዛሬው ፕሮግራማችን የተለያዩ አርስቶችን እንዳስሳለን። ከዚያ ቀደም ብሎ ግን ስዊድኖች አንድ ደስ የሚለኝ ተረት አለቻቸው። ሆፐት ኤደንሲስታ ሶምሌምና መንሽን ይላሉ። በኔ የግርድፍ አትረጓጎም የሰውን ልጅ ሁሉ ነገር ሲከዳው እስከ መጨረሻው ድረስ አብሮት ተስፋ ግን እስከ መጨረሻው ድረስ አብሮት ይቆያል ለማለት ነው። የሞት ፍርድ የተፈረደበት ሰው እንኳን የመጨረሻው ቀንና ሰዓት ደርሰው የሞቱ ቁጣት እስከሚፈጸምበት ድረስ የሚያድነኝ ነፃ የሚያወጣኝ የሚያስለቅቀኝ ኃይል ይሞት ይመጣ ይሆናል ብሎ ተስፋ ማድረጉ አይቀርም። ስዊድኖችም ታዲያ ሁሉ ነገር ቢከዳና ቢሸሽም ተስፋ ግን እስከ መጨረሻው ድረስ አብሮ ይኖራል የሚሉት ተስፋ ያለው ሰው ዓላማውን ግቡ ለማድረስ የሚችለውን ሁሉ ያደርጋል ለማለት ነው። ተስፋ የሌለውና ተስፋ የቆረጠ ሰው ግን እንደ ሞተና እንደ ተቀበረ ይታያል ለማለት ነው። ለዚህም ነው ሰው ሁሉ ለሁሉም ነገር ስለ ወደፊት ሁኔታ ሲጠየቅ ጥያቄ ሲቀርብለት ተስፋ አለው ተስፋልኝ ተስፋላቸው ተስፋላት እያለ መልስ የሚሰጠው። ተስፋ የለውም የሚል መልስ ከሰጠ የታመመም ከሆነ አይድንም ሟች ነው ማለቱ ነው። በውድድር ላይም ያለ ከሆነ አያሸንፍም ተሸናፊ ነው። ጦርነትም ላይ ያለ ከሆነ ዋጋ የለውም ተሸናፊ ነው ለማለት ነው። ተስፋ የቆረጠለት የሰው ልጅ ለማይፈልገው ነገር ተሸናፊ መሆኑን ሳይወድ በግዱ ተቀብሏል ማለት ነው። ተስፋ የቆረጠ ሰው አልቆለጣል ማለት ነው። የተስፋ መቁረጥና አለመቁረጥ ነገር ሲነሳ ትዝ የሚለኝ በሶማሌና በኢትዮጵያ ጦርነት መጀመሪያ አካባቢ የኢትዮጵያ ጦር ባቢዮት ሽኩቻ ውስጥ በነበረበት ጊዜ የሶማሌ ጦር ባልተጠበቀ ሁኔታ ጦርነቱን ኢትዮጵያ ላይ አዝምቶ ድሬዳዋና ሐረርን መያዝ በደረሰበት ወቅት አንድ የክርስትና እምነት ተከታይ የሆነ የሻምበል ጦር አዛዥ ወደ አዲስ አበባ ስለ ጦርነቱ ሁኔታ በስልክ ለአዛዦቹ ሲዘግብ፣ ጌታዬ፣ ሶማሌዎቹ በላውንቸርና በመትረየስ እየደበደቡን ነው። ሆኖም ግን ክርስቲያን ተስፋ አይቆርጥም። አገራችንን ለቀው እስኪወጡ ድረስ ተስፋ ሳንቆርጥ እንዋጋቸዋለን ብሎ ዞር ሲል የሻምበሉ ጦር ምክትል አዛዥ የሆነውን የሙስሊሙን መቶ አለቃ ያየውና፣ ጌታዬ፣ እንዲሁም ሙስሊምም ተስፋ አይቆርጥም አለ እያሉ እድሜያቸውን ቁም ነገር ሳይሰሩ እንደቀለዱና እንዳሾፉ የሚኖሩት ቀልደኞች ያሾፉት ትዝ ይለኛል። ኢትዮጵያ ውስጥ የኑሮ ውድነት ሰማይ በደረሰበትና ሰው የሚበላው አጥቶ በየቆሻሻው መጣያ የሚጣለውን ትርፍራፊ ለመብላት በሚሽቀዳደምበት በአሁኑ ወቅት አንዳንድ ጊዜ የሰጠው ዘመንተኛ አንድ መለኪያ ውስኪ 800ና 1000 ብር እየከፈለ በሚጠጣበት ዘመን ወጣቱ ስለ ዛሬና ነገ ህይወቱ ማሰቡን ትቶ ከዚያም ቀርሞ በሚያገኘው ጫቱን እያመነዠገ በአርሴናልና በማንቸስተር የሚጣላና አልፎ ተርፎ የሚደባደብ ከሆነ የዚህ ወጣት የወደፊቱ ተስፋ ምን ሊሆን ነው? ከጫት ማመንዠጉ እና ከምርቃናው በኋላ ሲነቃ አገሩ የምታቀርብለት ምንም እንደሌለ ሲረዳ፣ ነጮች ጥረው ግረው የደረሱበትን የህልም እንጀራ መብላት አውሮፓና አሜሪካ ለመጓዝ ለመሰደድ መሞከር ይሆን ዓላማው? ብሎም በየባህሩ እየተመጡ መቅረት ነው ወይስ በአጠቃላይ ወጣቱ ተስፋውን ህልሙንና ራዕዩን ገደል ይግቡ ብሎ ተሰናብቷቸዋል? ሃና ይህን ታዝባ ነው መሰለኝ ህዝብ አገሩን ባህሉን ራዕዩንና ህልሙን አሳልፎ ሰጥቶ መኖር ጀምሯል በሚል የተጻፈ መጣጥፍ ይዛ ቀርባለች። የማንነት ታሪኩን የማያውቅ ህዝብ ለባርነት አመች ነው። የዛሬዎቹ ገዦቻችን ታሪካችንን እንድንረሳ ካልሆነም እንድንክደውና እንድናፍርበት የተቻላቸውን እየታገሉ ነው። ኢትዮጵያ የምትባል ሀገር የለችም ከሚለው ጀምሮ ኢትዮጵያ 100 ዓመት አይሞላት የሚሉት ለዚህ እንደ ማስረጃ ሊጠቀሱ ይችላሉ። ታዲያ በአንጻሩ የለም እኛ ፀሐይ የሞቀው ዓለም ያወቀው ታሪክና ባህል ያለን ነን የሚሉ ታሪካችንን መረሳት የለበትም የሚሉ ሀገርና ወገን አፍቃሪ ኢትዮጵያኖችም አሉ። ለዚህም ይመስላል ፕሮፌሰር መስፍን ወልደ ማርያም ጴጥሮሳዊ ሥራ ያሉትን በረከት ቃና ባለው ድምፁ ይዞልን ቀርቧል። እነዚህ የኢትዮጵያና የኢትዮጵያናት የኢትዮጵያዊነት ጥላቻ ያለባቸው የዛሬዎቹ ገዢዎቻችን ለሀገራቸው ነጻነት ደማቸውን ያፈሰሱትንና አጥንታቸውን የከሰከሱትን ጀግኖች አያት ቅድመ አያቶቻችንን እንኳ አጽማቸው በሰላም እንዳያርፍ እነዚህ ጀግኖች አያት ቅድመ አያቶቻችን የተቀበሩበትን ቦታ እየቆፈሩ አጽማቸውን የትም አውጥተው እየጣሉት ነው። ይህንንም በተመለከተ ተመስገን የሚያቀርበው መጣጥፍ አለው። አብረን እናዳምጠው። ግሩምም ሳምንታዊውን ዜናውን ይዘሉላችሁ ይቀርባል። በተጨማሪም በውይይት ክፍለ ጊዜያችን እንግዳ ይዘንላችሁ እንቀርባለን። የወልቃይት ጠገዴንም ጉዳይ ይዘናል። የመቀሌው ታሪክ አዋቂ ነኝ ባይ የአሜሪካን ድምፅ ሬዲዮ የሚያቀርበውን የወልቃይት ጠገዴን ጉዳይ በተመለከተ ትግራይ ወልቃይት ጠገዴን ብቻ ሳይሆን ከሌሎች የኢትዮጵያ ግዛቶችም ገና የምታስመልሳቸው ግዛቶች አሏት ይላሉ። የአሜሪካ ድምፅ ሬዲዮ ስለዚህ ጉዳይ አጠናከሩንም ይዘንላችሁ እንቀርባለን። እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትሆኑ በአክብሮት እየጋበዝናችሁ መልካም ቆይታ በማለት ፕሮግራማችንን እንደተለመደው በሙዚቃ እንጀምራለን።
Chara kino, er tanta warada per
ጤና ይስጥልን አድማጮቻችን። በድጋሚ እንግዲህ ስቱዲዮ ውስጥ ያለ ነው እኔ አህመድ፣
እኔ ተመስገን
እኔም ሃና
ቴክኒሽያናችን ግሩም ናቸው። በዛሬው ፕሮግራም እናስተናግዳችሁ እንግዲህ በመግቢያ ላይ እንደገለጽኩት ተመስገንም ሃናም ፕሮግራሞች ይዘዋል። ግሩምም ያው ዜናውን ይዞ ቀርቧል። በሃና ልጀምር። ሃና ምንድነው ያሽው ለአድማጮችሽ?
ለአድማጮች ያስኩት እንግዲህ የጽሁፉ ይዘት እንደተናገርከው ነው አንተ። ህዝቡ የራሱን ባህል ራዩን እረስቷል የሚል ነው እና የሚመለከተው ያው ትውልዱ እየጠፋ እንደሆነ የራሱን ባህልና ወግ ረስቶ ወደ ምዕራባውያን አምላኪ የሆነ በንግግሩም በሁሉም ነገር ወደዛ እንደተቀየረ እንትን የሚል ነው። እንግዲህ ከጽሁፉ ታገኙታላችሁ ልን ነው ማለት
ተመስገን።
ያው የኔም ጉዳይ ከሃና ጋር ብዙ የሚለያይ ጉዳይ የለውም። ኢትዮጵያዊነት እና ታሪካችን ላይ የተመሰረተ ነው። ጽሁፉን ያገኘሁት ያሬድ ሹመቴ አድዋ ጉዞ በሚለው ፕሮግራሙ ላይ ሄዶ ያየውን የታዘበውን ነገር።
አድዋ ድረስ ሄዶ ማለት ነው?
አዎ፣ የእግር ጉዞ አለ በየአመቱ የአድዋን እንትን ለማክበር።
ኦኬ።
እና በዛ ጉዞ ላይ መቀሌ ዩኒቨርሲቲ አካባቢ ያየውን
የገጠመውን ሁኔታ ታሪክን የሚመለከት ነገር ነውና እሱን አስፈላጊ ነው ብለ ነው ይዘው የመጣው። እንግዲህ አድማጮቻችን ይሄው ሳምንቱ ሙሉ አውጥቶ አውርዶ ተመስገን እንዲሁም ሃናም ሌሎቻችንም ለእናንተ ትምህርትም ይሰጣሉ ማዝናኛም ይሆናሉ ብለን ያልናቸውን ይዘንላችሁ ቀርበናል። ከቅርብ ጊዜ ወዲህ ተወዳጅነትን እያተረፈ የመጣው በረከትም በቃና ባለው ድምጹ የጴጥሮስ ስራዎች ነው መሰለኝ የሚለው እሱን ይዞልን ቀርቧል። እሱንም እናሰማቸዋለን። እንግዲህ እንዳልነው ሌሎች በሰዓቱ በተለመደው ሰዓት የሚቀርቡ ፕሮግራሞች አሉን። እነሱም ጊዜያቸውን ይቀርባሉ። በዛሬው ዕለትም የውይይት ፕሮግራማችን ላይ እንግዳ ይዘንላችሁ ለመቅረብ እንሞክራለን። ይኖረናል እንግዳ። ባለፈው ሳምንት በተከታታይ የጀመርነውን የወልቃይት ጠገዴን ጉዳይ በተመለከተ እሱንም አረሳንም። እንግዲህ እሱንም ዛሬ ለማቅረብ እንሞክራለን። በተለይ ዛሬ የምናቀርበው የአሜሪካን ድምፅ ሬዲዮ ይህንን ፕሮግራም በሚያስተላልፍበት ሁኔታ ላይ አንድ የትግራይ ተወላጅ ከመቀሌ የታሪክ አዋቂ ነኝ ባይ ናቸው ትግራይ ይሄን ብቻ ወልቃይት ጠገዴን ሳይሆን ብቻ ሳይሆን ከወሎ ገና ብዙ ይቀርዋል፣ ከሌሎችም ብዙ የሚረከቧቸው ግዛቶች አሉ ብለዋል። እንደውም አልፎ ተርፎ በ18ኛው ክፍለ ዘመን ትግራይ ሱዳንን ጭምር ኤርትራን፣ ወሎን፣ ብዙዎቹን ሀገሮች ትገዛ ነበር ነው የሚሉት። የቮይስ ኦፍ አሜሪካ እኚህን ሰውዬ ለማግኘት ያደረገው ጥረት አልተሳካም። ለማንኛውም በዚህ ጉዳይ ላይ ዛሬ ያጠናቀረውን ዛሬ ይዘንላችሁ ለመቅረብ እንሞክራለን። እንግዲህ መልካም ቆይታ ይሁንላችሁ እያልን በሰዓቱ በልጆች ፕሮግራም እንቀጥላለን ፕሮግራማችንን።
እኛ ደህና ነን።
ይህ የስዊድን የሚገኝ
የኢትዮጵያ ድምፅ ራዲዮ
የልጆች ክፍለ ጊዜ ነው።
አሁን የዛሬ ፕሮግራም እናስተዋወቃችሁ።
ዛሬ ምን ምን አለ?
ዘፈን፣
ተረት አለ።
ልጆች እንደምን ሰንብታችኋል? ደህና ናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ዕለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል ያዝናና ብለን ያሰብናቸው ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች ለሕፃናት የሚያስተምሩ ዘፈኖች ይዘን ቀርበናል።
ዛሬ የምንሰማው ተረት ስለ ነፋስና ፀሐይ ነው። ልጆች አንድ ጊዜ ምን ሆነ መሰላችሁ? ፀሐይና ነፋስ ረጅም መንገድ አብረው ጉዞ ጀመሩ። እነዚህ ጓደኛሞች አብረው እየሄዱ ጨዋታ አንስተው ሲያወሩ ነፋስ ፀሐይን አንድ ጥያቄ ጠየቀው። ሰዎች የምትፈልጊውን ነገር እንዲያደርጉልሽ የምታደርጊያቸው በምንድን ነው? ሲል ነፋስ ፀሐይን ጠየቃት። ፀሐይም የነፋስን ጥያቄ ሰማችማ እኔማ ከሰዎች የምፈልገውን መጠየቅ ብፈልግ ቢቆጡና ቢሳደቡ እንኳን ቀስ አድርጌ በትትና በፍቅር ረጋብዬ የሚፈልገውን እንዲሰጡኝ እንዲያደርጉልኝ አደርጋቸዋለሁ አለች። ነፋስ ወዲያውኑ ቀበል አደረገና በመሳቅ በጣም ተሳስተሻል። የምን መለማመጥ? የምትፈልጊውን ለማግኘት በጉልበት መጠየቅ ነው እንጂ አለ። ፀሐይማ እንደሱማ አይቻልም አለችው። ነፋስም ኮራ ብሎ እኔ ይችላለሁ ተመልከች። ያ መንገድ ላይ የሚጓዘውን ሰውዬ በደቂቃ ውስጥ ልብሱን በየተራ ብትንትን አድርጌ አስወልቀዋለሁ ሲል ፎከረ። ነፋስም አንድ ኃይሉን አነሳስቶ የሰውየውን ልብስ ለማውለቅ መታገል ጀመረ። ይህም ሰውዬ ልብሱን እንዳይወሰድበት በኃይል ልብሱን ጭብጥ አድርጎ አዳነው። ነፋስም ሰውየው ስላሸነፈው ተናዶ አዋራውን አስነስቶ ሰውየው አይን ላይ በትኖበት ጥሎ ሄደ። ፀሐይ በመገረም እየተመለከተች እሺ አያ ነፋስ አሸነፍ የፈለከውንስ አገኘህ? ብላ ጠየቀችው። ነፋስም ይገርምሻል ልብሱን አለቅም ስለ በጣም ተናደጄ አዋራን ስጄ አይኑ ላይ ጨመርኩበት አላት። ፀሐይም ሳቅ እያለች አያ ነፋስ በትግል አልሆን ሲል በጉልበት ለመጠቀም ሞከርክ? ግን እንደዚህ አይደለም እኔን አስተውለ ተመልከት አለችውና ልታሳየው ወደ ሰውየው ሄደች።
ቆሎ
ሰፊ ከሆነ ከሰማይ መቀመጫዋ ብትግ አለችና ሰውየውን ገና በጠዋት ከሚወጣው ሙቀቷ ሰላምታ አቀረበችለት። ሰውየውም የፀሐይ ሙሉ ፈገግታና ትህትና በጣም ደስ አሰኝቶት ከሙቀቱ ስር ቁጭ አለ። እንደገና ከሰዓት በኋላ መንገስ ሴት ሰላም አለችውና ከሙቀቷ ጨመር አደረገች። ከዛም ፀሐይ በጣም ስለሞቀ ለምን ኮተን አታወልቆም ስትል ጠየቀችው። ደስ ብሎት ምንም ሳይከፋው ፈጠን ብሎ እሺ አለና ውልቅ አድርጎ ያዘው። አሁንም ሙቀቷን ጨመር አደረገችና ሸሚዝህን ብታወልቀውስ አለችው። እሱም ሸሚዙን አወለቀ። ፀሐይም ሙቀቷን በጣም እየጨመረች መጣች። ለምን በቀዝቃዛ ውሃ አትታጠብም ስትል ቀስ አድርጋ ጠየቀችው። በጣም ደስ ይለኛል አለና ልብሱን በሙሉ አወላልቆ በቀዝቃዛ ውሃ ታጠበ። ይህን ነፋስ በጣም ደነቀው። በራሱ ኃይለኝነት በጣም አፈረ። ሰዎች ነፋስ ብርድ በመጣ ቁጥር የበለጠ እየፈሩት ወደ ሙቀት እንደሚሸሹ ታወቀ። ፀሐይ ግን በትህትና በፍቅር ሰዎችን ስለምትቀርብ ወደ ቅዝቃዜ ብትወስዳቸው እንኳን ቅር አይላቸውም፣ በደስታ እንደሚከተሏት ተመለከተ። የፀሐይንም ጥሩ ጸባይ በጣም አደነቀ። ከዛ ጊዜ ጀምሮ ንፋስ ተምሮ አያችሁ ልጆች፣ ከሰፈር አብሮ አደጎቻችሁ፣ ከትምህርት ቤት ጓደኞቻችሁ፣ እንዲሁም ከወላጆቻችሁ ጋር አብራችሁ ስትኖሩ የምትፈልጉትን ለማግኘት በመሳደብ በኃይል ቃል በመቆጣት አይደለም። ንፋስን አይታችሁ የለም? ክፉና ኃይለኛ መሆን ሰዎች እንዲርቁን ያደርገናል። እና ልክ እንደ ፀሐይ ጥሩ፣ ደግ፣ ትሁት ሆናችሁ ሰዎችን ብትቀርቡ ሁሉም ይወዳቸዋል፣ ይመርቋቸዋል። እሺ ልጆች፣ ደህና ሁኑ። ልጆች ደህና ሁኑ።
ሀገሩን ባህሉን ራዩና ህልሙን ለግዛይ ስሜቱ አደራ ሰጦ መኖር የጀመረ ይመስላል። ሀገራችን አደጋ ላይ ነች የሚለው ጉዳይ ደግሞ ደጋግሞ ተገልጧል። አደጋው አይኑን አፍጥጦ ህዝቡም ዝናብ እንደወረረው እርጥብ አጎዛ እጅና እግሩን በልጦ ተኝቷል። የሚቆጣ የለም፣ ጉዳይ የሚከነክነው የለም። ህሊና የሚወቅሰውም ሆነ መንፈሱ ሰላም አጥቶ ነገሩን የሚጠይቅ የለም። ግለኝተኝነት፣ ራስ ወዳድነት፣ እኔ ከሞትኩ ሰርዶ አይብቀል አይነት ማንነት መገለጫ ሆኗል። በቀን ሁለት የሚበላው በቀን በምንም ጊዜ ለማይበላው ሲሟገት እስር ቤት ቢወረወር አይሞቀኝም አይበርደኝም፣ ረሃብን ጠግቦታል መሰለኝ ከዝምታው ወይ ፍንክች ያባቢለዋለች። ለሀገራችን ለሀረጋውያን ለህቶቻችን ያለን ክብር ከመዝገጥ አልፎ ወደ አተላነትና ተላላነት ተቀይሯል። መስማት የማትወደው ግን የሆነ ያለው ይህ ነው። ዛሬ የዘጠኝ ዓመት ሴት ልጅን ወንድ ህፃን ልጅ በጎረምሶች መደፈራቸው የማይገረምበት ሀገር ዜጎች ሆነናል። ተማሪዎች በየትምህርት ቤቱ በጠመኔ ተመተው የሚወድቁበት በጠኔ ተመተው የሚወድቁበት ሁኔታ የለት ተለት ክስተት ስለመሆኑ የመሰከረው የመንግስት ሚዲያ ነው። ግብረ ሰዶም ሽርሙጥና ዝሙትና የገላ ድለላ የማንነት መገለጫችን የቤታችን ቤተኞች የኑሯችን ቀለሞች ከሆኑ ቀዩ ለግርድና መሸቀጥ ገላን በጅምላና በችርቻሮ ለስጋ በላተኝነት ማቅረብ መካድ መካካድ ወንበዴ ካገኙት ጋራ ማበድ መጎብደድ ህገ መንግስታዊ ግዴታችን እስኪመስል ድረስ ባንድነት እንደ በህራይ መዝሙር እኛን ሁሉ ተግባራዊ የተገበረን ያለ አንዳች ያሉት ያለ አንዳች ጭንቀት እንዲያውም በደል አድራጊነት ስሜትን በኩራት አፍረት ወዴት ወዴት ይሄድን ነው። ታሪካዊ ሴቶቻችን ሲፈርሱ መጽሐፍ በኪሎ ተሽጦ በመትኩ መጠጥ ቤቶች ሲገነቡ የቢራ ማስታወቂያዎች የልጆችና የልጅነት ዘፈን ሲሆን እንደ በዛ በበጋ በህፃናት አንደበት ሲዘመርና ሲቀነቀን በተገዛ ዲግሪ ከፍተኛ ትምህርት ተቋማት አስተዳደር የሆኑ ምሁራኖች እንዳሸን ሲፈሉ ጥራዝ ነጠቅ ማውቅ ተብሎ ድንቁርና አስኳለን ሲያስተዳድር ፈረሳይና ጻሐፊዎች በቤተ እምነት ላይ ተሹመው የቢራን ሙቀትና ቅዝቃዜ ለኩበትም መዳፋቸውን ዛሬ አቡን ተብለው ወይም የራሳቸውን ሲያሰሙ አንድ አንድ ብፁዓን ሲያሳልሙና ሲያሳስሙ በአስፓልት ቤትነት ዝም የተቋቋመ የአካል ብቃት ማሰልጠኛ ተቋሞች እርቃን ሆነው የደለበ ጡንቻን ያለውን ወንድ ስትስም የሚያሳይ ሴት ምስሎችን ለጥፈው የአካል ብቃት እንቅስቃሴ መሰረታዊ ማንነትን እየሸፈኑ ለህብረተሰቡ ሲገፈፉ የሰውነት ማሻ ማሳጅ ቤቶች ተብለው የተከፈቱ የሰው ልጅ ገላ በአንድነት ሲያሳዩ ይህንን ይህ ሁሉ አሳሳቢ ጉዳይ የሚታወቁ ነው ሳለ ነገሩ አደገኝነት የሚናገር ስለጠፋ በኤችአይቪ እና በተያዘ እህቶቻችን ወንድሞቻችን ለወገነጃችን የመጠንቀቅ ልክ የማን ቤት ፈርሶ ለማን ይበጅ ያውሬ መዋለጃ ይሆናል እንጂ በሚል ክፉ ልቦና ዜጎች በበሽታ መከብለል እንደ ጀግንነት ሲያዩ ከዳቦ ቤት እስከ ጸጉር ቤት ቋንቋችን አልቆብን ባህላችን አንሶ ተበድረን ባመጣነው ፈረንጅ የለት ተለት መግባቢያችን ሲቀየር እምዬ ከመአለት ማዘር ማለት ሲቀናን አባዬ ከመአለት ፋዘር የሚለው ሲቀናን በማያቁ ሰዎች ባህል ወግ ተጠምደን የራሳችንን ከመርሳት ወደ መጥላት ስንገሰግስ የማያቀው የምናቀው ጠፍቶብን የሚመክረን ጠፍቶ ህግ የሚያስከብር ጠፍቶ ሽማግሌ ጠፍቶ ሀገር ጠፍቶ የጨለመ ጥልቅ ጉድጓድ ውስጥ ወድቀን እንደቀረን ደጋፊ የሚያነሳን አብሶ የሚያስቆመን አባቶቻችንን ታሪክ ተጋርሎና ለሀገር ሲሉ የከፈሉትን ዋጋ በማያሳካ መስዋዕትነት የመጨረሻው ብርሃንነታችን ልንከዳ ደም እንሞክራል ደሞ ሞክራለ ታችን ንቀት ውሸት ዋልጌነት ሱሰኝነት የሀገር ክህደት ተምረን ተመራምረን አላቆምን በእነዚህ ደዌ ሱሶች ከነሱ ለመሻል ጥረት ማድረግ ጀምረናል። በእኛ ህይወት ውስጥ ሀገር የሚባል ነገር የለም። በእኛ ማንነት ውስጥ አብሮነት ፍቅር ጉርብትና ዝምድና ወገን የሚባል ሐሳቦች ሁሉ አመክኗል። ራሳችንን ማክበር አልተማርንም። ራሳችንን ጨምሮ የሚያከብር ነገር ማወቅ ተስኖናል። ስለዚህም ለዋልጌዎች ተንበርክገን መረገጥ የሞራል ልዕልና አጎናጽፎናል። ያሸነፈንን ልቦና አልብሰናል። ሙሉ በሙሉ መንግስት ቁጥጥር ስር የወደቁ ሚዲያዎች ለዚህ ሀገራዊ የብልግና ዘመቻ ጥሬ እቃውን አቅራቢዎች ከመሆን ባለፈ ትውልድን የሚቀርጽ ነገር ሲሰሩ አይስተዋሉም። በሚዲያዎች ፍቅር የያዛት ልጅ ደውላ ፍቅሯን ለመናገር የማትችለውን ያህል የራባት ልጅ ደውላ ራቧን መግለጽ አትችልም። ወንድና ሴት ለማገናኘት ለት ተቀን ፈላጊና ተፈላላጊ ፕሮግራሞች ሲያጮሁ የሚውሉት ፕሮግራሞች መንግስትና ህዝብ ይተዋወቁ እንደሆነ የሚያቋ አይመስለኝም። የፍቅር ዶክተሮች ይያሉ የሚያቀርቡትን ፕሮግራሞች የዚህን የህዝቡን የሥራ ጥንት ዶክተሮቹ ነው ለአንድ ቀን እንኳን ህዝብን ሲያወያዩ አይስተዋሉም። አቅማች አቋማችን ያስፈራል አቋማችን ያስፈራል የመጣንበት ብቻ ሳይሆን ሂደን የምንቆምበት ያስፈራል ይህች ሀገር አደጋ ላይ ነች ብዙ ጊዜ ተብሏል እዚህ ጽሁፍ ውስጥ ተደግሟል ከገባ አድማጮቻችን ጽሁፉ የሄኖክ የሽጥላ ነው ሃና ታደሰ ነኝ አመሰግናለሁ
ተከብራችኋል አድማጮቻችን። አሁን የሳምንቱን አበይት ጉዳዮች የምንዳስስበት ሰዓት ላይ ደርሰናል። እናንተም በየቦታው በእያላችሁበት ሆናችሁ በመናነሳቸው ጉዳዮች ላይ እንትወያዩ እንጋብዛችኋለን። እንግዲህ በዛባሳለፍነው ሳምንት ከተከናወኑ አበይት ጉዳዮች መካከል በመጀመሪያ ያዝነው ጉዳይ የሱማ ማህበረሰብ ላይ በመንግስት ወታደሮች የተወሰደው የሰብአዊ ተግባር በሳምንቱ አበይት የማህበረሰብ የቡ ድረገጽ ወይ የሶሻል ሚዲያ ላይ የመነጋገሪያ ርዕስ ከነበሩት ጉዳዮች አንዱ ነው። ይህ ሰብአዊ እርምጃ የተወሰደው መሬታችን ለስኳር ፋብሪካ ፕሮጀክት አይሰጥብንም ባሉ ሰዎች ላይ እንደሆነም ያገኘነው መረጃ ያመለክታል። እስቲ ስለዚህ ኢሰብአዊ እርምጃ ምን መረጃ አላችሁ? ምን አስተያየት አላችሁ? ምን ያህልስ ጥፋተኛ ቢሆኑ እንደዚህ አይነት እርምጃ መወሰዱ ተገቢ ነው ወይ እንብለው ላይ እንነጋገር።
በመጀመሪያ ደረጃ ለምን ህዝቡን ኢትዮጵያዊውን ይሄ እንዳስገረመው ሳስበው ይደንቀኛል። ይሄ በየቀኑ በየደቂቃው በየሰዓቱ የሚፈጸም ነው ኢትዮጵያ ውስጥ። ልዩነቱ ይሄ በአደባባይ ወጣ። ማንንም ማያየው የተደበቀ ወያኔ ከዚህ የሚበለጠ ኢሰባዊ ስራ ይፈጽማል ኢትዮጵያ ውስጥ። ይሄ እንዳጋጣሚ ሆኖ ወጣባቸው። ምናልባት ኢትዮጵያዊውን እንትን ያለው ምንድነው የቅኝ ግዛት ምንድነው ቅኝ ግዛትን የተጋደለ ህዝብ ነው አያት ቅድመ አያቱ ሲባል ሲወራ ሰምቷል። አሁን የሱ ራሱ ህዝቡ ቅኝ ተገዢ ሆኖ ቁጭ ብሎ የባሪያ አገዛዝ ነው። ዛቢያን ፎቶግራፍ ብታዩ ባንድ ገመድ አንገቱን እግሩን በፊት ጥኝ 3 4ቱን አስሮ ካፕት እንኳን እንደዚህ አይታሰርም። የሰው ልጅ በፈጣሪ አምሳል የተፈጠረ እንደራስህ አንድ አይነት አምሳል የሆነን ሰው እንደዛ እንደ ዝቅተኛ አውሬ በገመድ አስረህ ስታሰቃየው ምንድነው የሚያሳየው? እያንዳንዱ ኢትዮጵያዊ ተሰምቶታል። ግን አሁንም ያልገባው ምንድነው ኢትዮጵያ ውስጥ ያለው መንግስት ወያኔ ከዚህ የበለጠ አረመኔ ስራዎች ይሰራል። ይሄ ባይወጣ ኖሮ ምንም አይገርመንም ነበር ማለት ነው። ይሄ ፎቶግራፍ ባይወጣ ምንም አይገርመንም ነበር ማለት ነው። የሚሰራውን ግን እናውቃለን በልባችን። ለማወቅ አንፈልግም። ምክንያቱም እንዴት ነው እንዳላየ ያያየን መሄድ እንፈልጋለን። ይሄ እንደው በአደባባይ ስለወጣብን ነው የተበሳጨነውና የዘገነነን ነገሩ። ወያኔ ይመነኝ ከዚህ የበለጠ ሺ አላፍ ወንጀሎች ይሰራል። የሚያሳዝነው ግን ምንድነው የባርነትን ቀንበር ለመስበር የታገሉ የአፍሪካ ሀገሮችን ትረዳ የነበረች ኢትዮጵያ ራሷ በባርነት ቀንበር ውስጥ ወድቃ ልጆቿ እንደ ባሪያ ባንድ ገመድ አራት አምስቱ ካንገት ጀምሮ ሁለመናቸው ይታሰራል፣ እንደ ከብት ይታሰራሉ ራቁታቸው። ይሄንን እኔ ፊልም የማየው አንድ አሜሪካን ደሩትስ የሚባል ፊልም ነበር፣ ደሩትስ ላይ ነበር የማየው። ያን ጊዜ የዛሬ 3 4 500 አመት አፍሪካውያኖችን ባንድ ገመድ ያሰሩ እንደ ከብት እየነዱ ሲወስዷቸው፣ አሁን ኢትዮጵያ በ21ኛው ክፍለ ዘመን ወያኔ ለብሔር ብሔረሰቦች መጥቻለሁ በአመት አንድ ጊዜ ያስደለቀ ከበሮ ያስመጣ ህዝቡን ግን ባሪያ አርጎታል። ደንበኛ ባሪያ ለስኳር ብሎ የንሱ ባለ ስልጣኖች ለሚልሱት ስኳር ህዝቡ መከራውን በባርነት ቀንበር ወድቋል። ይሄ ነው ግን ማዝነው ኢትዮጵያዊው ይሄንን እንደሚሰራ ያውቃል፣ ልቡ ያውቃል። ኢትዮጵያ ውስጥ በየቀኑ በየቦታው ይቺ ፎቶግራፍ ላይ ስለወጣችበት ግን ተበሳይቷል ኢትዮጵያዊው። ለምን ተሰራ አይደለም፣ ለምን እንዲህ ወንጀል ይሰራል አይመስለኝም። ለምን ታየን ነው? ለምን በደላችን ታየን ነው? በደላችን እልፍ አላፍ ነው፣ ማወቅ አለብን። ቀጥል።
መልካም እንግዲህ አህመድ፣ ከዚህ ጋር በተያያዘ በደቡብ ክልል ውስጥ ሳንወጣ ማለት ነው በኮንሶ ካስተዳደር ችግር ጋር በተያያዘ የአካባቢው ማህበረሰብ ትልቅ ሰላማዊ ሰልፍ አድርጎ ነበር። ከዚህ ሰልፍ ጋር በተያያዘ ህዝቡ ከአርባ ምንጭ ወደ ጂንካ የሚወስደውን መንገድ ዘግቶም እንደነበር ለማየት ይችላል። በጣም ብዙ ቁጥር ያለው ህዝብ የወጣው ሰልፍ ላይ
በብዙ ሺህ የሚቆጠር ህዝብ ነው። ያ
ታጣቂ ወታደሮቹም እንደተለመደው ህዝቡን ደብድበዋል፣ አስረዋል። እንዲሁም የሀገር ሽማግሌዎቹ የኮንሶ ማህበረሰብ ሽማግሌዎቹ ላይ ክትትል እያደረጉ እንደሆነ የማዋከብ ስራንም እየሰሩ እንደሆነ ማወቅ ይችላል። በዚህ ላይ ምን ትላላችሁ?
አንድ አባባል አለ፣ ጅኒው ከጠርሙስ ውስጥ ወጥቷል የሚሉት አባባል አለ። ምን ለማለት ነው? ወያኔ ለራሱ እንዲያመቸው ሁሉን ነገር የሚሰራው ለራሱ እንዲያመቸው ነው። ለራሱ እንዲያመቸው ሲል ህዝብን ከፋፍሎ አንተ አማራ ነህ፣ አንተ ኦሮሞ ነህ፣ አንተ ጉራጌ ነህ፣ ምንም ግንኙነት የላችሁ ይላል። አንተና አንተ አትገናኙም፣ አንቺና አንቺ አትገናኙም ይላል። 24 አመት ከፋፍሎ ስቃዩን ህዝቡን ሲያሳየው ነበር። ያን ያደረገው ከፋፍለ ለመግዛት እንዲያመቸው ብሎ ነው እንጂ ለዛ ለአማራው ለኦሮሞው ለጉራጌው ለከምባታው ለሀዲያው አስቦ አይደለም። ምክንያቱም የሚገዙት የነበሩት የነሱ ሰዎች ናቸው። በቀጥታም ይሁን በጃዙር ይገዙት የነበሩት ትግራዎች ናቸው። ይሄንን ሁሉ ህዝብ አሁን 20 ምናምን አመት አየው። እያንዳንዱ ላንተን የመጣንልህ በአመት አንድ ቀን ከበሮ ያስደለቀ የብሔር ብሔረሰቦች እያለ ሲለው እንዴት ነው ነገሩ? የምታወሩት ሌላ የሚሰራውን ሌላ ብሎ ጠየቀ። ጅኒው ከእንትን ውስጥ ወጣ። ታፍኖ የነበረው ሲጠይቅ አሁን ወያኔ ምንድነው መመለስ አይችልም። የሚናገረው ሌላ ነው፣ የሚሰራው ሌላ ነው፣ የሚሰራው ሌላ ነው። ስለዚህ ህዝቡ እንዴ ይሄ ነገር ምንድነው? መብታችሁ ነው፣ አካባቢያችንን ታስተዳድራላችሁ፣ ዴሞክራሲ ወዘተ ትላላችሁ ብሎ ይጠይቃል። ኖርማል ነው፣ ጊዜ ይፍጅ እንጂ መጠየቁ አይቀርም። ሲጠይቅ ወያኔ ያንን ሊመልስለት አይችልም፣ ተፈጥሮ አይፈቅድም። የወያኔ ተፈጥሮ የህዝብን እኩልነት አያከብርም፣ የህዝብን በጋራ መኖር አይፈልግም። የወያኔ ተፈጥሮ ዘርን በዘር ከፋፍሎ አንዱን ከሌላው አጋይቶ መኖር ነው ስልጣን ላይ ተቀምጦ። ስለዚህ ምን ያደርጋል? የህዝቡን ጥያቄ በሰላማዊ መንገድ መመለስ ለማይችል ምን ነው የሚያደርገው? መግደል፣ ማሰር፣ ማሳደድ ወዘተ። ይሄ ይቀጥላል። እኔ ትዝ ይለኛል ወያኔዎች አንድ ጊዜ ከሚያቀራሩበት ነገር አንዱ ትዝ ይለኛል የመጡ አካባቢ ኢትዮጵያ የምስራቅ አፍሪካ ተናካስ ውሻ ነች፣ በየአካባቢው ያሉትን አገሮች ትናከስ ነበር እንደ ውሻ፣ እኛ ከመጣን እንኳን ውጭ ልንትን ልንል ሀገራችን ውስጥ እንኳን ሰላም ነው አሉ። ኢትዮጵያ ውስጥ ግን እነሱ ከመጡ ጀምሮ ያለቀውን በእርስ በርስ እነሱ ባመጡት መዘዝ ያለቀውን ህዝብ ወደፊት ታሪክ ያወጣዋል። እዚህ ይቀጥላል። ይሄ ምንም የሚያስደንቅ ገና ይቀጥላል። ደሆል ሀገሪቱ ውስጥ ይቀጥላል። ሁሉም መጠየቁ አይቀርም አንድ ቀን። ያን ጊዜ ወያኔዎች ወይ ጓዛቸውን ጠቅልለው ይሄዳሉ ወይ እርስ በርሱ እንዲፋጅ አድርገው ተክለዋል። የሆነ በጣም የሚያሳዝን ነው የኢትዮጵያ ሁኔታ። በሶማሌዎች ላይ የምንቀናበት ጊዜ ይመጣል። ያ ሶማሌ የምንቀናባቸው እነሱ እንግዲህ አሁን ተከፋፈሉ እርስ በርስ መንግስት የላቸው ምንላል። የእኛ ግን ከዚህ የባሰ ሆኖ የምንቀናበት ጊዜ ይመጣል።
እግዚአብሔር ከዚህ አይነት ነገሩ ይጠብቀን።
እግዚአብሔር እኮ የሚለው ምን መሰለ፣ ቆርቁሩ ከፍትላችኋለሁ እንጂ ቁጭ ብለህ እግዚአብሔር ይጠብቀን ብትል እሱ መጥቶ አይሰራልህም። ምልክት ይሰጥሃል። ምልክት ተሰጡን ማአት ምልክቶች። ግን እኛ የቀን ተቀን ህይወታችንን ይሄ ሆዳምነታችን ስለያዘን እውነትን መጋፈጥ አንፈልግም። እኔ ዛሬ ከበላው ምን ቸገረኝ ለነገው፣ ነገ ሲመጣ ደግሞ እንደሚሆን አደርጋለሁ፣ ሰርቃለሁ። ለሌላው ወንድሜ ሲራብ እሱን ተራምጄ በሱ ስጋ ላይ በሱ ሬሳ ላይ ሄጄ የእሱን እበላለሁ። ይሄን ነገር ካነሳው አይቀር እንቀንሳቸዋለንና ይሄን ነገር ካነሳው አይቀር ላስታውስህ፣ ኢትዮጵያ ውስጥ እነሱ ራሳቸው የታዘቡት ወያኔዎች አሉት ጽሁፍ በመጽሐፍ ጽፈውታል። አዲስ አበባ ውስጥ የባንክ ሰራተኞች አድማ አደረጉ። ያን ጊዜ ወያኔዎች እንደመጡ ተጨነቁ። ወያኔዎች መጽሐፍ ላይ የእነሱ ሰዎች አውጥተውታል። መጽሐፍ ላይ ተጨነቁ። ምን እንደሚያደርጉ አላወቁም። አላ መጨረሻ አንዱ ምን አለ፣ እስቲ ማስታወቂያ እናውጣ፣ ምናልባት እኮ ሌሎቹ በእነዚህ በወንድምና በእህቶቻቸው ላይ ተራምደው እኛ ጋር ስራ ይገቡ ይሆናል አሉ። ሲያወጡ በማግስቱ የተሰለፈው የህዝብ ብዛት አያደርስ ነው ስራውን ለመያዝ። አይ በወንድም በእህቱ ቦታ ተተክቶ ለመስራት ጽፈውታል። ያን ጊዜ ነው እኛ ሄዳን ነው ያሉት። ይህ እንደዚህ አይነት ሆዳ መሆናችንን ደግሞ ተረድተዋል። ቀጥል።
መልካም እንግዲህ አህመድ፣ አሁን ከደቡብ ክልል ወደ አዲስ አበባ እንገባለን። አዲስ አበባ በሚገኘው የአሜሪካ ኤምባሲ ፊት ለፊት በኦሮሚያ የተቀሰቀሰውን ተቃውሞ አስመልክቶ ሰላማዊ ሰልፍ ለማድረግ የሞከሩ 20 የሚጠጉ ተማሪዎች ታስረዋል። በዚህም ምክንያት አካባቢው ቁጥራቸው በጣም ብዙ በሆኑ የጸጥታ ኃይሎች ሲጠበቅ እንደነበረ ማወቅ ችለናል። እዚህ ላይ
ምን ያሳዝነኛል፣ ተማሪ ሆኜ የሃይ ስኩል ተማሪ ሆኜ የኤሌመንተሪ ተማሪ ሆኜ ተማሪ እንቅስቃሴ ሲያደርግ አስታውሳለሁ። አማራ ነው፣ ኦሮሞ ነው፣ ጉራጌ ነው፣ ትግሬ ነው አይባልም ነበር። ተማሪ ሲወጣ ሆ ብሎ ነው የሚወጣው። አንድ ጥያቄ ይዞ ነው፣ መሬት ላራሹ፣ ትምህርት ምንድን ነው? ትምህርትን የምትሹ ተጓጉለት አትሽሹ። ትምህርት በቃ ለድል የሁሉ የጋራ የሆነ የሰው ልጆችን ጥያቄ ይዞ ነበር የሚወጣው። አሁን ግን 24 ዓመት ከፋፍሎታል። ዩኒቨርሲቲ ውስጥ ኦሮሞ የሆነው ከአማራው ጋር ማውራት አይፈልግም፣ አማራ የሆነው ከኦሮሞ ጋር ማፍራት አይፈልግም። ቢፈልግ እንኳን ፍርሃት አለችበት፣ ተቆጣጣሪ አሉ። ተለያይተናል፣ ተለያይተን ለማዋጋት አንችልም፣ ጠላትን ማሸነፍ አንችልም። አሁንም አንዳንድ ቴንደንሲዎች አያለሁ እኔ። አንዳንድ በጣም ነው የሚያናደደኝ፣ አንዳንድ ቦታ ላይ አሁን ካናዳ አየሁት ሰላማዊ ሰልፍ ላይ ኦሮሞ ለኦሮሞ ኦሮሚያ ለኦሮሞ ብቻ ይላል። ይህ የፋሽስት አስተሳሰብ ነው ለኔ። ምክንያቱም ስዊድን ውስጥ ያሉት ስዊድኖች እነዚህ ፋሽስቶቹ ስዊድን ቢኤስኤስ ይሉታል፣ ቤቫራ ስቫሬ ስቬንስክ፣ ስዊድን ለስዊድናዎች ብቻ። እኛው ራሳችን በእንደዚህ አይነት ሁኔታ ውስጥ ያለ ነው፣ እንዲህ አይነቱን ነገር ማሰብ መቻል አለብን። ህዝብ በጋራ እንዲሰራ ከተፈለገ እንደዚህ ያሉ አውቀውም ሳያውቁም ቢሆን እንደዚህ የሚያደርጉትን አውቀው ደግሞ የወያኔ ተንኮለኞች ደግሞ መሀል ገብተው እንዲያደርጉ እንዲህ የሚያደርጉትን ተው ማለት መቻል አለብን። በጋራ ነው ይሄን ችግር የምንወጣው፣ አለበለዚያ እድሜያችንን እንዳለቀስን ነው የምንኖረው። ምንድን ነው የሀገሬ ሰው ምን ይላል መሰለ፣ ከምን የተጠጋህ አጋም ሲያለቅስ ይኖራል ነው ምናምን ይላሉ። ገባ? አይ ቲንክ ይሄን ነገር መረዳት መቻል አለብን። 25 ዓመት 24 ዓመት ትምህርት ሊኖረን ሊሰጠን ይገባል። በጋራ ሆነን ይሄን ችግር የምንወጣው፣ አለበለዚያ ዛሬ ይሁን ተመልከት፣ የአዲስ አበባ ዩኒቨርሲቲ ከመከፋፈላቸው የተነሳ በጋራ እንኳን እንዲህ አይነቱን ችግር መውጣት አልቻሉ። ወያኔን መጣል የሚቻለው በጋራ ሆኖ ሲታገሉ ነው። የዩኒቨርሲቲው ተማሪዎቹ በተማሪነታቸው የሂውማን ራይትን በሰው ልጅነት ማንኛውም የሰው ልጅ ኦሮሞ ሆነ አማራ ሆነ ሰው ሆኖ በመፈጠሩ ብቻ በጋራ መታገል አለብን። ኦሮሞ ስለሆነ ብቻ አይደለም ኦሮሞ መውጣት ያለበት፣ አማራውም መውጣት አለበት። የሱ ወገን ነው። ደግሞ እኛ ኢትዮጵያኖች እኮ ተጋብተናል። ምንም ብትል የትም አታመልጥም፣ አንድ ላይ ውስጥ ነው ያለ ነው። እነዚህ እንዲህ አይነቱን ቴንደንሲ ማጥፋት መቻል አለብን። በቃላት ብቻ አይደለም በስራ ማሳየት አለብን።
መልካም እንግዲህ አመድ፣ እንግዲህ ለሳምንቱ ደግሞ አቤት ጉዳይ ብለን ከያዝናቸው ነገሮች ውስጥ ትልቁ ብዬ የምለው የጠቅላይ ሚኒስትር ኃይለማርያም ደሳለኝ ይቅርታ መጠየቅ አንዱ መነጋገሪያ ጉዳይ ነበረ። ብዙ ነገሮች ተብሏል ከይቅርታ መጠየቋ፣ ብዙ ሰዎች ብዙ ነገር ብሏል። እስቲ አንተ ምን ትላለህ?
ምን አለ መሰለ ጥላሁን ገሰሰ ይቅርታ ምንድነው ምንድነው ምን ካላለ ሾሃ ሜኬላ ሆድያ በቀለ ይቅርታ ምንድነው ካልተስተካከለ እሾሃ ሜኬላ ሆድ እያበቀለ። ሰው ይቅርታ ቢለኝ ምንም ዋጋ የለው ዋጋ በሆዱ ጎዝጉዞ አጋምና ቄጋ ይላል። ይቅርታ ምንድን ነው ይቅርታ ያለው ወያኔ? እኔ ወያኔ ስል ትግሬ ማለት አይደለም፣ ግልጽ እንዲሆንላችሁ። ወያኔ ማለት ለእኔ ከፋፋይ፣ ዘረኛ፣ ተንኮለኛ፣ ሌባ፣ ዘራፊ እነዚህን በሙሉ ያጠቃላል። ስለዚህ ትግሬ አማራ ምናምን አለ ወያኔ ካልኩ እነዚህን ኔጌቲቭ እንትኖቹ የሚያንጸባርቅ ነው። ወያኔ በጠቅላላው ሌባው፣ ይሄ አቃጣሪው፣ አጋፋሪው፣ ሆዳሙ ሁሉ ለኔ ወያኔ ነው። ኦፍኮርስ እንትናቸው ስልጣናቸው የተለያየ ነው። አንዳንዱ የሆዱን ሲያገኝ ሌላውን ከሰጠው ከሌላም ግሩፕ የሚያገኝ ከሆነ ይሸሻል። አንድ ቀን ከወያኔ እንዲህ አይነት ይቅርታ መጠየቅ ማለት ከእባብ እንቁላል መጠበቅ ማለት ነው። ምንድን ነው ይቅርታ ስል እኔ ያጠፋሁትን ነገር አልደግመውም ማለት መቻል አለብኝ። አልደግመውም ይቅርታ ካልኩኝ አጥፍቻለሁ ነው። ካጠፋሁ ደግሞ ያንን እንደማልደግመው በስራ ማሳየት አለብኝ። ኮንክሪትሊ እንምጣ። እነዚህን ወያኔዎቹን ይቅርታ የገደሉትን ካሳ መክፈል አለባቸው ለወላጆች፣ የገዳዮቹ ፍርድ ቤት መቅረብ አለባቸው። እንዲህ አይነቱ ነገር ሁለተኛ እንዳይደገም መደረግ አለበት። የታሰሩት መፈታት አለባቸው። ይሄንን ከህዝብ ጋር አጋይቶናል የሚሉትን ነገሮች አንድ ባንድ የሰው ልጆች መብት መከበር፣ የዴሞክራቲክ ራይት መለቀቅ፣ እነዚህም ሁሉ በስራ ላይ ካላዋሉ ይቅርታ ከህዝብ ጋር አጣልቶናል ስራችን ብሎ መዝጋት ቲፒካል የወያኔ ስራ ነው። ይቺ እስከምታልፍላቸው ድረስ ነው፣ ይቺ ችግሯ እስከምታልፍላቸው። ልክ ስታልፍ ይቀጥላሉ። አሁንም እየቀጠሉት እኮ ነው። ሰላማዊ ሰልፍ ሲወጣ ያው እያሳደዱ ያስሩታል፣ ይገሉታል፣ ይደበድቡታል። ሶ ዋት ቢግ ዲል ምንድን ነው? ይሄ ሰውዬ ፓርላማ ላይ ሄዶ ይቅርታ አጥፍተናል አጠፋና ምን ተደረገ? ኮንሲኩዌንሱን መቀበል መቻል አለበት። ኮንሲኩዌንሱ የይቅርታው ኮንሲኩዌንስ ምንድን ነው? ቅድም ያልኩ ነው። እነዚህ እስካልተደረጉ ድረስ ቀልድ ነው፣ ትንሽ መተንፈሻ ስጡን ነው። የምየ ማርያም ምንድን ነው መንገድ ይባላል ድሮ ኢትዮጵያ ውስጥ ልጆች ሆነን፣ የምየ ማርያም መንገድ ስጡን ነው። ትንሽ እንለፍበት፣ ይችን አሳልፉን ነው። ይችን ካለፈ በኋላ ምንድን ነው? እባብ መልሶ መርዙን እንትን ማለት አይቀርም። መልሰው እና ያን ነው የሚያደርጉት እና የኔ እነሱ ይቅርታ የሚባለው ምኑ ላይ እንደሆነ አልገባኝም። የተገደሉ ሰዎች ይቅርታ ወላጆቻቸው ካሳት ሰጣቸው ይቅርታ ጥፋት ነው ተባሉ፣ የገደሉት ታሰሩ፣ የበላዎቹ ተጠየቁ። እነዚህ ጉዳዮች ይህን ችግር የፈጠሩት ጉዳዮች ሁለተኛ እንዳይነሱ ተደረገ። ማሰር መግደሉ አቁመላላሉ ኖ ምንም ነገር ሲ ቃላቸውን እንደፈለገ ነው። መጀመሪያ ምን አለ ሰውየው ፓርላማ ላይ ሄዶ ይሄንን የሚያደርጉት ጸላቶቻችን ናቸው እነማ የፈረደባቸው ምንድነው የግንቦቱ ምናምን እነሱ ናቸው ተባለ፣ እነ ኤርትራ ናቸው ተባለ። ያ ማያዋጣ ሆኖ ሲያው አይ ራሳችን ነን አለ። ያንደርስታንድ ባንድ ራስ ሁለት ምላስ ማለት ይሄ ነው። ወያኔ ደግሞ እኔ የዘመኑ ማኪያቬሊ የምለው እነሱን ነው። ማኪያቬሊ ምንድነው የማኪያቬሊ ጽሑፍ ምንድነው? አላማህን ግቡ ለማድረስ ማንኛውንም ነገር አድርግ ይላል። ወያኔ እናቱንም ይሸጣል የሚያዋጣው ከሆነ እንዲህ አይነት ድርጅት ነው። እና ምንም ምንም እኔ ይቅርታ ነኝ እንግዲህ ይቅርታ የሚሉትን ሰዎች የሚያስረዱት ካለ እኔ ለመስማት በጣም ፍላጎት አለኝ። ይቅርታ ግን ቀልድ ነው፣ ይሄ የጥላሁን ገሰዘ ዘፈን ነው።
እሺ አህመድ፣ እንግዲህ ለተጨማሪ ያዝነው የአቤት ጉዳይ ብለን ያዝነው ጉዳይ አርብ የጁማ ጸሎት ስርዓት ላይ በሙስሊሙ ፒያሳ በሚገኘው ኑር መስጊድ ላይ ትልቅ ተቃውሞ አድርጎ ነበረ። በተቃውሞም የተለያዩ መፈክሮች ተሰምተዋል። ነጻነት እንፈልጋለን፣ ብሔራዊ ጭቆና አንሸከምም፣ ወዘተ የሚሉ እንትኖች ተሰምተው ነበር። ይህንን ተከትሎ ከሌላው ጊዜ ለየት ባለ መልኩ የመንግስት ፖሊሶች በወሰዱት እርምጃ ብዛት ያላቸው ሰዎች ላይ ቀላልና ከባድ ጉዳት ደርሶባቸዋል። ከዚህ ጋር በተያያዘ ምን መረጃ አለ? ምን ስትላለ?
ይሄው ቅድም ያልኩት ነው። ነገር ሲ ወያኔ ተፈጥሮ ሪሊ የሰው ልጆችን መብት የሚያከብር አይደለም። ተፈጥሮ አላማው ጋር ማይሄድም። ይሄ የሰው ልጆች መብት መከበር፣ የሰው ልጆች እኩልነት፣ ሁሉም እኩል ነው ከፈጣሪ የተፈጠረ 9 ወር ተረግዞ እና የሚለው አይቀበሉም። ወያኔ የሚቀበለው ምንድን ነው? ወያኔ የበላይ ነው፣ ሌላው በሙሉ የእሱ ተገዥ ነው። ነው የአኒማል ፋርም የሚባል መጽሐፍ ነበረ። እንስሶች ሁሉ እኩል ናቸው ይላል። አምፀው ነው እንግዲህ በጌቶቻቸው ላይ እንስሶች ስልጣኑን የያዙ። አሳማው መሪ ሆነ። ከዛ በኋላ ምን አወጀ? እንስሶች ሁሉ እኩል ናቸው አለ፣ ግን አሳማዎች ከሁሉም በላይ ናቸው። ዩ አንደርስታንድ? እኩል አይደሉም። አሳማ ማላ ምን አደረገ? ውሾት ቀጠረ የሚጠብቅለት፣ የእሱን ሴኩሪቲ የሚጠብቅለት። ቲፒካል የኢትዮጵያ እንትን ይሄ ነው ያለው። አሁን እንደው እንደሰማሁት ምንድን ነው ይሄ ወታደር ገዳይ አንድ ቦታ ላይ ነው ያነበብኩት፣ ኦሮምኛ የሚናገሩ ደቡብ አካባቢ ማን ነው ወደ ታች ወደ ኬንያ ያሉ የኬንያ ተወላጆችን መመልመል ጀምሯል። በዚህ በምዕራቡ ደግሞ የሱዳን የደቡብ ሱዳን ሰዎችን መመልመል ጀምሯል። ዩ አንደርስታንድ? የራስህን ህዝብ ለማስገደል እንደዚህ አይነት ስራ የሚሰራ ድርጅት ነው። ምንም ምህረት የለውም ወያኔ ስልጣኑ እስከተነካ ድረስ። አሁን ምንድን ነው የሚደረገው መሰለ? የወያኔ የሙስሊሙ ጠላት ነው የክርስቲያኑ ጠላት ነው ሲባል አንዳንድ ቦታ ሰማለሁ። ውሸት ነው። ወያኔ የድርጅት ጠላት የማንም ጠላት አይደለም፣ የሁሉም ጠላት ነው። ጠላትነቱም ለምን እንደሆነ ታውቃለህ? በሱ ድርጅት ይወዳል ወያኔ ቱ ቢጊን ዊዝ። እንደ ወያኔው ድርጅት የሚወድ እንትን የለም። ግን ድርጅቶቹ በሱ ስር መሆን አለባቸው። ሙስሊሞቹም በሱ ስር ከሆኑ የፈለጉትን ይሰጣቸዋል፣ እሱ የሚለውን ካደረጉለት። ክርስቲያኖቹም እንደዚሁ። የወያኔ ትልቁ እንትን ምንድን ነው? በእኔ ስር ተፈልፈሉ፣ እንደ እንቁላል ተፈልፈሉ። ድርጅቶቹን ሶስት ሆነም ተቋቋምለት፣ ግን በሶስት ቁጥጥር ስሩን። እሱ እንደሚያደርገው እንደሚያዝህ አድርግለት፣ ይቀበላል። ከእሱ ውጭ ከሆንክ ግን ኔቨር አይቀበልም። አሁን የኢትዮጵያ ውስጥ ያሉት የሃይማኖት ችግሩ ምንድን ነው? እኛ እምነታችንን በነፃ እናምልክ ነው የሚሉት። ያ ለወያኔ አይዋጥለትም። ምክንያቱም በነፃ እናምልክ ካሉ ከእሱ ጋር የሚጋጭ ነገር ሊያነሱ ይችላሉ፣ አይታወቅም። ኤቨንቹዋሊ ያ ደግሞ ለእሱ አይስማማውም። ስለዚህ በእኔ ስር ካልሆናችሁ አጠፋለሁ ነው። ያጠፋል፣ ይገላል፣ አዲስ አይደለም። ዘ ኦንሊ ቲንግ ምንድነው ያለው ኢትዮጵያ ነው ትልቁ ችግራችን ምንድነው? ዛሬ የተፈጸመውን ተንኮል እያየን ስናለቅስ የትናንቱን እንረሳለን፣ ትናንት የፈጸመብንን ወያኔ። አሁን የዛሬውን አልቅሰን ስንጨርስ ነገ እሷ ይጀምራል፣ ሌላ ያደርጋል። የዛሬውን ደግሞ እንረሳና የነገውን እናለቅሳለን። ዩ አንደርስታንድ? በየጊዜው እንደፈለገ ይገላል፣ ያስራል፣ ምን ይላል። ዛሬ እናለቅሳለን፣ እንረሳዋለን፣ ነገ ትግላችን ሊቀጣጠልና ሊቀጥል የሚችለው እንዴት መሰለ? ኦርጋናይዝድ በሆነ መልኩ በደላችንን ሳንረሳ፣ የትናንትናውን በደል ሳንረሳ የዛሬውን ሚዛን ስንሄድ ነው የነገውንም እንትን ምን አለበለዚያ ግን ትናንት የበደለንን እሺ ብለን አልቀሰን ዝም እንላለን። የዛሬውን እናረክሳል። የዛሬውን ደግሞ እንረሳና ነገ እንትን ሲል እንዲህ አይነት ኦርጋናይዝድ ያልሆነ ችግራችንን እንኳን በቅጡ ማወቅ ያልቻልንበት ፈጣሪ ይቅር አን ፊቱን ያዙርልን እንደሆነ አላውቅም እንጂ ኢትዮጵያኔ በጣም የሚያሰጋው ሁኔታ ላይ ነው ያለችው። በጣም ቅድም እንዳልኩ ሶማሌ የምታስቀነብን ጊዜ ይመጣል። ይሄ እርስ በርስ ተጋደሉ ምንለው የኛ 89 ብሔር ብሔረሰቦች ያሉበት ሀገር ነው። ተመልከት እያንዳንዱ በቦርደር በፔሪፌሪ ያለው ሁሉ ጥያቄውን ያነሳ ነው። ይሄን ደሞ ጥያቄ ወያኔ ያነሳው ለራሱ ይጠቅመኛል ብሎ ነው። ህዝቡ አንድ እንዳይሆን ከፋፍሎ ለመግዛት ነው። እንደ ሳውዝ አፍሪካ የባንቱ ስቴቶች ፈጥሮ ነበር። ሳውዝ አፍሪካ የነጮቹ አገና ባንቱ ስቴቶች ፈጥሮ ነበር። በየቦታው ገዢዎች እነዛ ከራ የዳሳቸው ብቻ ነው እንትን የሚያስቡት ስለሌላው ግድ የላቸውም። ያን ጊዜ እሱ አርፎ ይዛ ነበር። የሳውዝ አፍሪካ ጥቁሮች ታግለው ነጻነታቸውን አወጡ፣ ከባርነት ወጡ። እኛ በዚያን ጊዜ ነጻ ሀገር ነበር፣ ለነሱ እንረዳ ነበር። ሳውዝ አፍሪካ ውስጥ ኢቭን አሜሪካን ውስጥ የአበሻ ቸርች የሚባል እንዳለ ተቀላጭ አቢሲኒያ ቸርች እስከዚህ ድረስ ነው። ግን አሁን እኛ ባርነት ወድቀናል። የሚያሳዝን
በጣም በጣም የሚያሳዝን ጉዳይ ነው። ለመጨረሻ ያው የመጨረሻው ጉዳያችን የሳምንቱ አበይት ጉዳይ ብለን ያዝነው ነገር የታማኝ በየነ አክቲቪስት ታማኝ በየነ
በቃ በሰዓቱ ስለደረሰብን የታማኝን ጉዳይ እንደዚህ ብዬ ልለፈው። አንዳንድ ሰዎች በፈጣሪ የተመረቁ ልበለው ብዙ ሆዳሞች እንዳለን ሁሉ ብዙ ለከርሳችን ምናስም እንዳለን ሁሉ ይቺ ሀገር ለህዝብ ለሀገር የሚታገሉና ህይወታቸውን ለመስጣት በሚችሉት ነገር ለማድረግ የሚፈልጉ ኢትዮጵያኖች እንዳሉ አንዱ ምልክት ነው። ጥናት ይሰጠኛል። እኔ በግሌ እንደዚህ አይነት ሰዎች መኖራቸው ጥናትን ብርታት ይሰጠኛል። ይኖርልን ነው ምለው።
መልካም እንግዲህ
አድማጮቻችን ከይቅርታ ጋራ አሁን የዜናው ፕሮግራም ይተላለፋል።
ረፈዳቸው አድማጮች ከረፋዶ 11 ሰዓት ከ5 ሆኗል። የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። ትናንት በእንግሊዟ ሊድስ የህዝባዊ ወያኔ ሀርነት ሰዎች የጠሩ ስብሰባ በኢትዮጵያውያን አክቲቪስቶች ማቋረጡና እንዲበተን ማስደረጋቸው ተገለጸ። ኢትዮጵያውያኑ ባሰሙት መፈክር ወያኔ ይውደምና የኦሮሞ ወንድሞቻችን ደም ፈሶ አይቀርምና ሌሎች በርካታ መፈክሮችን ማሰማታቸው ተዘግቧል። የአስገድዶ መድፈር ድርጊት ለተፈጸመባት ኢትዮጵያዊ 150 ሺህ አሜሪካ ዶላር እንዲከፈላት ተወሰነ። የኢትዮጵያ መንግስት ከአመታት በፊት የአስገድዶ መድፈር ድርጊት ለተፈጸመባት ታዳጊ ወጣት ህጋዊ መብቷን በአግባቡ አላስቀመጠም በሚል የ150 ሺህ አሜሪካ ዶላር ወይም 3 ሚሊዮን ብር በላይ ካሳ እንዲከፈል የአፍሪካ ህብረት ሰብአዊ መብት ፍርድ ቤት ወሰነ። ከ10 አመት በፊት በ13 አመቷ ታዳጊ ላይ ድርጊቱን የፈጸመው አብረው ጅማ ንጉሴ ጥፋተኛ መሆኑ ቢረጋገጥም ተበዳይዋ ልጃገረድ አይደለችም የሚል ይግባኝ ቀርቦ ክሱ ፍትህ ሳያገኝ መቅረቱን ቢቢሲ ዘግቧል። ይሁንና የሰብአዊ መብት ተሟጋች ተቋማት ድርጊቱ የሀገሪቱንና የዓለም አቀፍ ህግን የሚጻረር ነው በማለት አቤቱታቸውን ለአፍሪካ ህብረት ሰብአዊ መብት ፍርድ ቤት ያቀረቡ ሲሆን ፍርድ ቤቱን ጉዳዩን ከመረመረ በኋላ ኢትዮጵያ መንግስት ለተበዳይዋ ለማስወጣት $150,000 አሜሪካን ዶላር ካሳ እንዲከፍል ወስኗል። መቀመጫም በጋምቢያ ያደረገው ፍርድ ቤቱ መንግስት በደል ለፈጸመበትን ታዳጊ ወጣት መብቷን በአግባቡ አላስጠበቀም፣ ተገቢውን የፍርድ ሂደት እንድታገኝ አላደረገም የሚሉ ምክንያቶችን በመስጠት የፍርድ ሂደት እንድታገኝ አላደረገም የሚሉትንም በማየት ፍርዱን ማስተላለፉ ታውቋል። የታዳጊዋ ወጣት ጉዳይ ለፍርድ ቤቱ አቀርቦ ሲከታተል የቆየውና ኢኳሊቲናው የተሰኘው የሰብአዊ መብት ተሟጋች ድርጅት ፍርድ ቤቱ ያስተላለፈውን ውሳኔ ለሌሎችም መልእክት የሚያስተላልፍ ነው ሲል መግለጹን ቢቢሲ አክሎ ዘግቧል። በታዳጊ ወጣቷ ላይ አስገድዶ መድፈር ድርጊትን የፈጸመው አብራው በዋስ ከተለቀቀ በኋላ ወጣቷን በድጋሚ ለአንድ ወር በማገት ያስገድዶ ጋብቻ ሰነድ ማስፈረሙንም ቢቢሲ ጨምሮ ዘግቧል። በተለያዩ ኢትዮጵያ ክፍሎች የሚደረገው ተቃውሞ እንደቀጠለ ነው። በኦሮሚያ በድሬዳዋ የለጋሪ ከፍተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች እንዲሁም በነቀምቴ ተማሪዎች በከፍተኛ ሁኔታ ተቃውሟቸውን ሲያሰሙ፣ በአንጻሩም ፖሊስ የተለያዩ የኃይል እርምጃዎችን መጠቀሙን ቀጥሏል። ባለፈው ማክሰኞ በሌላ በኩል የአዲስ አበባ ዩኒቨርሲቲ ተማሪዎች በአሜሪካ ኤምባሲ ፊት ለፊት ያደረጉትን ተቃውሞ ተከትሎ የታሰሩ ተማሪዎች አሁንም አለመፈታታቸው ታውቋል። ተማሪዎቹ በጉለሌ ፖሊስ ጣቢያ ታስረው የሚገኙ ሲሆኑ ጉዳያቸውን በፍርድ ቤት ለማየትም እንቅስቃሴ ተጀምሯል። መንግስቱ በኦሮሚያ በመካሄድ ላይ ያለው ህዝባዊ ተቃውሞ በውጭ ኃይሎች የሚካሄድ ነው በማለት መግለጫ ሲሰጥ ቢቆይም ከቅርብ ጊዜ ወዲህ ግን የስራ አጥነትና የመልካም አስተዳደር እጦት የፈጠሩት ችግር ነው ለማለት መገደዱ ይታወቃል። አቶ ኃይለማርያም ደሳለኝ በጸጥታ ኃይሎች ለተፈጸመው ግድያ ይቅርታ ቢጠይቁም መንግስቱ ጥፋቱን ማመኑ አንድ ነገር ነው ያሉት አንዳንድ ወገኖች ጥፋቱን ያጠፉት የጸጥታ ኃይሎችና የመንግስት ባለስልጣናት ህግ ፊት ስለሚቀርቡበት፣ ጉዳት ለደረሰባቸው ቤተሰቦች ካሳ ስለሚከፍሉበት፣ ከግጭቱ ጋር በተያያዙ የታሰሩት ስለሚፈቱበትና ሌሎችም የመብት ጥያቄዎች ስለሚፈቱበት ዙሪያ ምንም ፍንጭ አልሰጡም ማለመስጠታቸውም ተዘግቧል። በማህበራዊ ሚዲያ ሐሳባቸውን የሚገልጹ ኢትዮጵያውያን የመንግስት የቅርታ ሐሳብ አብዛኛው ውድቅ ያደረጉ ሲሆን ተጨባጭ እርምጃ እንዲወስዱም ጠይቀዋል። ዓለም አቀፍ ትብብር ለኢትዮጵያ መብት ግሎባል አሊያንስ በረሃብ ለተጎዱ ወገኖች 1,667,000 ብር ሰጠ። ዓለም አቀፍ ትብብር ለኢትዮጵያ መብት ግሎባል አሊያንስ ፎር ዘ ራይትስ ኦፍ ኢትዮጵያንስ በድርቅና ረሃብ ለተጠቁ ህይወታቸው ለሞት አደጋ ለተጋለጡ ከ10 ሚሊዮን በላይ ዜጎች መርጃ የቢሆን 1,007,000 ብር ለዓለም አቀፉ የሰብአዊ መብት እርዳታ ተቋም ወርልድ ቪዥን በዋሽንግተን ዲሲ ጽህፈት ቤት ተገኝቶ አስረክቧል። የትብብሩ ሊቀመንበር አክቲቪስት ታማኝ በየነና የስራ አስፈጻሚ አባል የሆኑት ዶክተር አክሎግ ቢራራ ለወርልድ ቪዥን በአስቸኳይ ሰብአዊ መብት እርዳታ ዳይሬክተርስ ማርክ ስሚዝ እና ከፕሮግራም አስተዳደር ኃላፊ ክርስቲን ባሬዶ ጋር በመሆን መግለጫ ሰጥተዋል። የተረጂው ቁጥር ከፍተኛ ቢሆንም አንድ ነፍስ ማዳን ቢቻል ትልቅ አስተዋጽኦ ይሆናል ያለው አክቲቪስት ታማኝ በየነ ይህ እርዳታ የመጀመሪያ እንጂ የመጨረሻ ለመሆኑን ተናግሯል። በቀጣይም በተለያዩ ሀገሮች በኢትዮጵያውያን ዓለም አቀፍ ትብብር ስር በተቋቋሙ ቻፕተሮች የገንዘብ ማሰባሰብ ስራ እንደሚከናወን አስታውቋል። ረሃብንና ፖለቲካ ለይተን ማየት ይኖርብናል የሚለው ታማኝ የተለያዩ የፖለቲካ እምነትና አስተሳሰብ ያላቸው ኢትዮጵያውያን በአንድ ላይ በመሆን በዜጎች ላይ አንዣበበው የረሃብ አደጋ መቅረፍ እንደሚገባ አስረድቷል። ወርልድ ቪዥንም በኢትዮጵያ ውስጥ የምግብ ዋስትና የሌላቸውን ዜጎች በመርዳት በኩል ከ40 ዓመት በላይ በአስተማማኝ ሁኔታ እንደሰራ ተናግሯል። በዚህ ውስጥ የፖለቲካ ቁማር እንዲገባ መፍቀድ የለብንም የሚለው ታማኝ ነጻ የሆነ ድርጅት ገንዘቡን ወስዶ ለትክክለኛ ዓላማ እንደሚያውለው አያጠራጥርም ብሏል። በኢትዮጵያ ውስጥ በስፋት የሚንቀሳቀሰው ወርልድ ቪዥን ለእንደዚህ አይነት ታላቅ ስራ መመረጡ እጅግ የተደሰቱ መሆናቸውን ሚስተር ማርክ ስሚዝ በበኩላቸው ተናግረዋል። እርዳታውንም በፍጥነት እንደሚያደርሱ ቃል ገብተዋል። ዴንማርክ ህጻናትን በማደጎ ሲወስድ የነበረው ፕሮግራሟ እንዲቋረጥ ማድረጓ ተነገረ። ላለፉት በርካታ ዓመታት ከኢትዮጵያ ህጻናትን በማደጎ ስትወስድ የቆየችው ዴንማርክ ፕሮግራሟ እንዲቋረጥ ወስናለች። በቅርቡ ወደ ኢትዮጵያ በመጓዝ በማደጎ ማቆያ ጣቢያዎች ላይ ጉብኝትን ያደረጉ የሀገሪቱ ባለስልጣናት አሰራሩ ከፍተኛ ክፍተት ያለበት መሆኑን በመረዳታቸው ውሳኔው እንዳስተላለፉ ዘሎካል የተሰኘው ጋዜጣ ዘግቧል። የሀገሪቱ የሀገር ውስጥ ጉዳዮች ሚኒስቴር ያስተላለፈውን ውሳኔ ተከትሎም በርካታ ህጻናት ከኢትዮጵያ ለመውሰድ ሲጠባበቁ የነበሩ የዴንማርክ ዜጎች ሌሎች አማራጮች እንዲፈልጉ እንደተነገራቸው ታውቋል። በኢትዮጵያ ጉብኝትን ያደረጉ የዴንማርክ ማህበረሰብ ይግባኝ ቦርድ አባላት በሀገሪቱ ህጻናትን በማደጎ ለመስጠት የሚደረገው ሂደት በበቂ ስርዓት ያልተደገፈና የህጻናቱን መረጃ ያልተሟላ እንደሆነ ማረጋገጡን ይፋ አድርጓል። ከዚህ በፊት በኢትዮጵያና በናይጄሪያ ህጻናትን በህገወጥ መንገድ በማደጎ ይሸጣሉ የሚል መረጃ መገኘትን ተከትሎ ዴንማርክ ከሁለቱ ሀገራት በምትወስዳቸው የማደጎ ህጻናት ላይ ጊዜያዊ እገዳ መጣሏ ይታወሳል። የነኑ ኔታ ለመከታተል ወደ ኢትዮጵያ ተጓዘው ያገሪቱ ባለስልጣናትም በእስራኤል ላይ ክፍተት መመልከታቸው ለሀገሪቱ ባለስልጣናት ባቀረቡት ሪፖርት አስፈራዋል። የኖርዌይና የስዊድን መንግስትን በኢትዮጵያ ያለውን የማደጉ አሰራር ግልጽነት የጎደለው ነው በሚል ፕሮግራሙ ማቋረጣቸው የሚታወስ ሲሆን ውሳኔው በሌሎች ሀገራት ዘንድም ጥርጣሬ ማሳደሩ ታውቋል። የዴንማርክ ማህበራዊ ጉዳዮች ሚኒስትር የሆኑት ካረን ኤሌማን ኢትዮጵያ የማደጉ አሰራሯን በአግባቡ ባለመከተሏ ምክንያት ቅሬታ እንዳደረባቸውና ውሳኔው እንደተላለፈ ለመገናኛ ብዙሃን ዘግበዋል። ድርቅ በተከሰተባቸው የተወሰኑ ክልሎች የኩፍኝ በሽታ በመዛመት ላይ መሆኑ ተነገረ። በኢትዮጵያ የተባባሰ የመጣውን የድርቅ አደጋ ተከትሎ ድርቁ በተከሰተባቸው 6 ክልሎች መካከል በ3ቱ የምግብ እጥረት በተጎዱ ህጻናት መካከል የኩፍኝ በሽታ በመዛመት ላይ መሆኑን የተባበሩት መንግስታት ድርጅት አስታውቋል። በምግብ እጥረት በተጎዱ ህጻናት መካከል ተከስቶ ያለው ይህ የኩፍኝ በሽታ ለበርካታ ህጻናት ሞት ምክንያት ሊሆን እንደሚችልም ድርጅቱ በጉዳዩ ዙሪያ ባወጣው ሪፖርት አመልክቷል። ባለፈው ወር በኦሮሚያ፣ በደቡብና በሶማሌ ክልል መከሰት የጀመረው ይህ የኩፍኝ በሽታ በተያዘው ጨምሮ መገኘቱንና 8 የበሽታው ተዛማቾች ሪፖርቶች መገኘታቸውን የተባበሩት መንግስታት ድርጅት አክሎ ገልጿል። ከ10 ሚሊዮን ለሚበልጡና ለአስቸኳይ ምግብ እጥረት ለተጋለጡ ሰዎች መቅረብ ያለበትን የእርዳታ አቅርቦት ከተጠበቀው በላይ በመዘግየቱ ምክንያት ኩፍኝን ጨምሮ የሌሎች ተላላፊ በሽታዎች ስጋት እየሆነ መምጣታቸው ታውቋል። በተለይ ባለፈው ወር እነዚሁ ተላላፊ በሽታዎች ስርጭት ከመቼውም ጊዜ በላይ ጨምሮ የተመዘገበ ሲሆን ለድርቅ አደጋ ለተጋለጡ ሰዎች የሚቀርበው እርዳታ ጎን ለጎን በሽታዎቹን የመቆጣጠር ስራ ትኩረት መስጠት እንዳለበት በድርጅቱ አሳስቧል። ዓለም አቀፍ እርዳታ ተቋማት በበኩላቸው በሀገሪቱ ያለው የእርዳታ አቅርቦት በቀጣይ ወር የሚያልቅ በመሆኑ ተረጂዎች ለከፋ ችግር ተጋልጠው ሊገኙ እንደሚችሉም አመልክተዋል። በሱርማ እየተፈጸመ ያለው ወንጀል ለሱዳን ከተሰጠው የኢትዮጵያ መሬት ጋር ተያያዥነት እንዳለው ተገለጸ። በሱርማ ብሔረሰብ ላይ እየተፈጸመ ያለውን ወንጀል ለአስርተ ዓመታት የቆየና መንስኤው 100 ኪሎ ሜትር የኢትዮጵያ የነበረ መሬት በደቡብ ሱዳን መወሰዱ እና የአካባቢው የበለጸገ የተፈጥሮ ሀብት በኢንቨስትመንት ስም እየተነጠቀ ያለ በመሆኑ ነው ሲሉ የአካባቢው የፓርላማ አባል ገለጹ። ይህንን የገለጹት የሱርማ ብሔረሰብን በመወከል የሕዝብ ተወካዮች ምክር ቤት አባል የነበሩት ከፓርላማ አባልነታቸው በፊት የቤንች ማጂ ዞን ምክትል አስተዳዳሪ የነበሩት አቶ ቦዲ ባይከዳ ናቸው። አቶ ቦዲ ባይከዳ በተለይ ከኢሳት ጋር ባደረጉት ቃለ ምልልስ የሶርማ ብሔረሰብ ተወላጆች ይኖሩባቸው የነበሩ አካባቢዎች በደቡብ ሱዳኖች መወሰዳቸው ምክንያት ወደ ጎረቤት ወረዳዎች መሰደዳቸው አንዱ ምክንያት እንደሆነ ገልጸዋል። በተለይም ቀድሞ ይኖሩበት ከነበረው ከቲር ማጥር ተገፍተው ወደ ተልቢትና ቲቢክ አካባቢዎች በየጊዜው በመሄዳቸው የሚፈጠር ግጭት እንዳለ አስታውሰዋል። አካባቢውን በመወከል ከምርጫ 97 በኋላ በነበሩት 2 ዓመታት ፓርላማ ውስጥ ሲሳተፉ የነበሩት አቶ ቦዲ ባይከዳ የአካባቢው መሬት በደቡብ ሱዳን መወሰዱ በሕዝብ ውስጥ የፈጠረውን ቅሬታ በፓርላማ በተደጋጋሚ ቢነሳም ምላሽ ማግኘት አልተቻለም ብለው፣ የፌዴራሉ ባለስልጣንም በተለይም የመከላከያ ሚኒስቴር የነበሩት አቶ ኩማ ደንበቅሳ ማስፈራሪያ ያዘለ ማስጠንቀቂያ እንደሰጧቸው አስታውሰዋል። አቶ ቦዲ ባይከዳ የቤንች ማጂ ዞን ምክትል አስተዳዳሪና የካቢኔ አባል በነበሩበት ሰዓት አካባቢ ያለው የተፈጥሮ ሀብት ከፍተኛ በመሆኑ ያገዛዙ ባለስልጣናት አይን እንዳረፈበት አስታውቀዋል። ይህን ከፍተኛ የተፈጥሮ ሀብትና ለመሬት ለመቀራመት ከፍተኛ ዝግጅት ሲደረግ እንደነበርም ወደ ኋላ ሄደው አስታውሰዋል። ሰሞኑን በማህበራዊ ድረገጾች የተሰራጩትን ፎቶዎች አስመልክተው ሲናገሩም እንደዚህ አይነት አረመኔያዊ ተግባሮች በሶርማና በአካባቢው በሚገኘው ህዝብ ላይ ሲፈጸም ለመጀመሪያ ጊዜ አይደለም፣ በጥንት ጊዜ ይደረግ እንደነበረው አይነት የጭካኔ እርምጃ በተደጋጋሚ ይወሰዳል በማለት ገልጸዋል። የቀድሞ የአካባቢው ባለስልጣናትና የፌዴራል ፓርላማ አባል አቶ ቦዲ ባይከዳ በሶማ ብሔረሰብ ላይ የተፈጸመ ያለው ወንጀል የዓለም አቀፉ ማህበረሰብ በአስቸኳይ ማስቆም እንዳለበትም ጥሪ አስተላልፈዋል። በኢንቨስትመንት ስም የህወሀት ባለስልጣናት የሚያካሂዱትን የመሬት ነጠቃ እንዲያቆሙ የኢትዮጵያ ህዝብ ድምፁን በአንድነት ማሰማት እንዳለበትም አሳስበዋል። ህዝባዊ ወያኔ ሓርነት ትግራይ 15,000 አዲስ ሰፋሪዎችን በወልቃይት መሬት ሊያሰፍር መሆኑ ተነገረ። የህወሓት አገዛዝ ከ15,000 የሚበልጡ አዳዲስ ሰፋሪዎችን በወልቃይት ሊያሰፍር መሆኑ ተዘግቧል። በሰሜን አሜሪካ የወልቃይት ማህበረሰብ ተወካይ አቶ ቻላቸው አባይ እንደተናገሩት የህወሓት መንግስት የጎንደርን ታሪካዊ መሬት በጉልበት ከወሰደ በኋላ በህዝቡ ላይ የዘር ማጥፋት ወንጀል እየፈጸመ ነው ብለዋል። የወልቃይት የማንነት ጥያቄ የፌዴራሊዝም ስርዓት የሚንድ በመሆኑ በቀላሉ ልናየው አይገባም የሚል መረጃ የህወሓት ደህንነቶች በኩል የተሰራጨ እንደሆነ የገለጹት አቶ ቻላቸው ህወሓት ከዚህ በፊት ከትግራይ በማምጣት ካሳፈራቸው ከ60,000 በላይ ሰዎች በተጨማሪ ሌሎች 15,000 የሚሆኑ ሰፋሪዎችን በወልቃይት ለማስፈር የተዘጋጀ እንደሚገኝ ተናግረዋል። ሳፋሪዎቹ የታጠቁ ሚሊሻዎች ስለሆኑ ሳፋሪም ጦረኛም ሆነው ለማገልገል የተዘጋጁ ናቸው ብለዋል። በቅርቡ በተደረገው ሰላማዊ ሰልፍም ትግሬ እንጂ አማራ አይደለም ብሎ ያሳለፋቸው ሰዎች ከዚህ በፊት በሰፈራ መልክ ወደ ወልቃይት የመጡ የትግራይ ተወላጆች መሆናቸውን አቶ ቻላቸው ገልጸዋል። ሆኖም የህወሓት አገዛዝ ከፍተኛ ፈናና እንቅስቃሴ አጠናክሮ ቢቀጥልም የወልቃይት ጠገዴ ጠለምት ህዝብ በአንድነት ከመቼም በበለጠ ማንነቱን ለማስከበር ከአማራ ህዝብ ጋር በጋራ እየተንቀሳቀሰ እንደሆነ ገልጸዋል። ለሳምንቱ የነበሩ አበይት ዜናዎች ይህን ይመስላሉ። መልካም ቆይታ።
አድማጮቻችን መስመር ላይ አንድ እንግዳ አለን። ከኢትዮጵያ እስቲ ከሳቸው ጋር የምናደርገውን ውይይት እንድታዳምጡን እንጋብዛችኋለን። ጤና ይስጥልኝ ጌታዬ። ሃሎ 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 ሃሎ
ሃሎ አህመድ
ብቻ አንበለው። ሃሎ ሃሎ
አቤት
ይስማል?
እኔ ሰማኛለሁ።
በጣም ጥሩ። አድማጮቻችን እንግዲህ ያለችን ጊዜ በመጠቀም አሁን ከአዲስ አበባ ከኢንጂነር ይልቃል ጋራ አጥር ያለ ውይይት እናደርጋለን። ተናስተልኝ ኢንጂነር በጣም አመሰግናለሁ በዚህ አጭር ጊዜ ፈቃደኛ በመሆኑ። እስቲ በቀጥታ ወደ ጥያቄ ልግባና የሰሞኑ የኢትዮጵያኖች መወያያ ርዕስ ሆነው ጠቅላይ ሚኒስቴር ደሳለኝ በፓርላማ ቀርበው ይቅርታ ጠይቀዋል የሚል ነው። እስቲ ስለዚህ ጉዳይ ምን ማለት ነው? እውነት ይቅርታ ነው? ምንድነው ነገር? እስቲ የሚያውቁትን ከዛ አካባቢ ስለሆኑ ያስረዱን።
እባክህን እንደው አህመድ፣ አሁን እኮ እነዚህ ሰዎች ሁልጊዜም ማታለልና ማድበስበስን ማድበርበርን እንደ እውቀትና እንደ ችሎታ የቆጠሩ ሰዎች ናቸው። በአንጻሩ ግን ይህንን የኢትዮጵያ ሕዝብ በጣም ሰልችቶታል። በዚህም ተበሳጭቶ የራሱን አቋምና የራሱን ሀሳቦች ማራመድ ትቷል። ከገዢዎችም ሆነ ከሌላው ወገን መጠበቁን ትቶ የኢትዮጵያ ሕዝብ የስልጣን ባለቤትነቱን ለማረጋገጥ የራሱን ስራ እየሰራ ነው እና የእሳቸው ንግግር ምንም የመንግስታቸውን ይሁንታ ማጣት የበለጠ የሚያረጋግጥ ነገር ሆኖ ነው ያገኘሁት። ምን አጠፋዋል? ግጭት ስለተፈጠረ ነው ያሉት እኮ። ስንት ሰው ሞተ? ማን ገደለ? ጥያቄው ምንድን ነበር? ለሞቱ ሰዎች ምን ተደረገላቸው? የገደሉ ሰዎች ምን ሆኑ? ለመሆኑ ስንት ሰው ነው የሞተው? ምንም ነገር ባልተባለበት ሁኔታ በፈረንጅ ሀገር ያሉ ባለስልጣናት እንዲህ አይነት ነገር በአደባባይ አፖሎጂ ሲጠይቁ በህዝባቸው ላይ ይሁንታን ያገኛሉ የሚል ፈሊጥ ከዛ ወስደው ፈረንጆችን ለማታለል ሲባል የተደረገ ንግግር እንጂ ምንም አይነት እነሱም አስበውበት አይደለም፣ በኢትዮጵያ ህዝብ ልብ የሚገባ ነገር አይደለም የተናገሩት። አመጣጠቅ ላይ
ብዙ ተንታኞችም የሚሉት ይህንኑ ነው። የኢትዮጵያ ድምፅ ሬዲዮም ከዚህ አስተሳሰብ ጋር ይስማማል። በተለይ ደግሞ ተፈጸሙ የተባሉት ወንጀሎች አንዳቸውም አልተዘረዘሩም፣ ለዛ ይቅርታ አልተጠየቀም፣ የተገደሉባቸው ካሳ አልተሰጣቸውም። ከዚህ ሁሉ በላይ ግን ወደፊት እነዚህ ነገሮች አይደገሙም የሚል ምንም አይነት ማረጋገጫ የለም። በዚህ ምክንያት ነገሩ ዝም ብሎ ከባብ እንቁላል መጠበቅ ነው የሚሉም ኃይሎች አሉ። እና እናንተም እንደዚህ ነው የምታስቡት ማለት ነው? ምንም ነገር ለውጥ የለውም ነው?
አዎ፣ እኔ እንደው ነው መጀመሪያም እንደው ቁም ነገር ሆኖም ለንግግር መብቃቱም ይገርመኛል። አንደኛ ነገር ንግግራቸው በየጊዜው ተለዋዋጭ ነው። ልክ እናሳያቸዋለን፣ ማዳግም እርምጃ እንወስዳለን፣ እንደዚህ እንደዚህ ጸረ ሰላም ኃይሎች እያሉ ቆዩ። ትናንትና ደግሞ እንዳልከው ያሉትን ነገር አሉ። ወደ ውስጣችን እናያለን፣ በሆነው ነገር ይቅርታ እንጠይቃለን አሉ ተባለ እና የትኛውን ኃይለ ማርያም ልመንን? ያሁን እንደ ሰው እንደ አንድ ዜጋ የትኛው ንግግሩ ነው ትክክለኛው ለማለት ምንም አይቻልም። የባለፈው ንግግራቸው ስህተት እንደነበረ፣ አሁን የደረሱበት አቋም ግልጽ እንደሆነ፣ ያ ደግሞ በዚህ ምክንያቶች ተዘርዝሮ ቅድም ያልኩን ነገሮች ያደረገ ነገር አይደለም። ፎር ዛት ማተር ያንን ለማድረግም ወኔና ትልቅነት ይጠይቃል። አሁን ኢህአዴግ ባለበት ሁኔታ በዝቅተኝነት ስሜት የሚሰቃይ ጥላውን ሁሉ የሚፈራ እርስ በርሱ የማይተማመን ድርጅት ስለሆነ አሁን ባለበት ሁኔታ ያንን ትልቅነት ይቅርታ መጠየቅ እኮ ትልቅነት ነው። ጥፋትን ማመን እኮ ትልቅነት ነው። ብሔራዊ እርቅ ማድረግ እኮ ትልቅነት ነው። ለተጎዱ ሐዘንና ርኅራሄ ካሳ መክፈል እኮ የልብ ትልቅነትን ይጠይቃል። ትልቅ ኃላፊነትን ይጠይቃል። ታሪክን ማወቅ ይጠይቃል። ለህይወታቸውና ለራሳቸው ባሉበት ኃላፊነት ትርጉም የሚሰማቸው ሰዎችና አገር ወዳዶች መሆን ያስፈልጋል እና ይሄ ትልቅ ስራ ነው እና ይሄንን ስራ ደግሞ አሁን ባለበት ሁኔታ ኢህአዴግ ለራሱ ድውይ ሆኖ እና ቅመቢስ ሆኖ እርስ በርሱ እየተናከሰ ባለበት ሰዓት እንዲህ ያለውን ኤክስትራኦርዲናሪ እና ትልቅ ነገር የሚጠይቅ ነገር ያደርጋል ብሎ መጠበቅም የኢህአዴግን የድርጅት ባህሪ እና አሁን ያለበትንም አለማወቅ ይመስለኛል። እንደው እናንተ ለህዝብ ስራችሁ ስለሆነ ያለውን ነገር ማድረስ እንጂ ከዛ የተለየ ነገር ሆኖ ለእኔ አይታየኝም። አቶ አህመድ
ኢንጂነር፣ ለምንድን ነው አሁን ወጥተው ትናንትና ጧት ጣት ሲጠቁሙ ሻቢያ ነው፣ ግንቦት ሰባት ነው፣ ጠላቶቻችን ናቸው ብለው በአጭር ጊዜ ውስጥ ደግሞ ወደ ውስጥ እንመልከት ያሉበት ምክንያት ምንድን ነው? ነገሩ የቀልድ ቢሆንም ምንድን ነው በአደባባይ እንደዚህ ቃላቸውን እስኪቀላበሉ ድረስ ያደረሳቸው?
እኔ የኢትዮጵያ ህዝብ አይደለም አሁንም ቢሆን የሚመስለኝ ፈረንጆቹ ናቸው ይህንን ነገር ያሉት። ይህንን ነገር በረድ አድርጎ አንድ አይነት መልካች ይዙ እስከ ቁጥጥራችሁ ስር እየወጣ ነው በዚህ የምትቀጥሉ ከሆነ ለእኛም ከእናንተ ጋር ለመቆም እንቸገራለን ያሏቸው ይመስለኛል። እንግዲህ ይሄ ምንም እይታ ነው እንጂ በመረጃ የተረጋገጠ ወይም አጠቃላይ እውነት ነው ብለህ ልትወስደው አትችልም። ግን እኔ እንደ ይልቃል እንደ አንድ ሰው ስገምት ያንን የነሱን ቁጣ መልስ ለመስጠት ብቻ የተደረገ ለፍስፍስ ያለኮ ነው። ወብሳይታቸውም ላይ አስቀምጠውታል እንደ ይቅርታ ቤት ያደርገው 3-4 መስመር እና ለነሱ ብቻ ለፈረንጆች ብቻ ታስቦ የተደረገ ነገር ነው። ሌላ ምንም ነገር አይታየኝም።
ኢንጂነር ሰሞኑን ደግሞ ትልቅ ዜና የሆነው እንደ ባርነት ኢትዮጵያ ውስጥ የባርነት ለተለያዩ በባርነት ለነበሩ የአፍሪካ ሀገሮች እርዳታ እንዳላደረገች ሁሉ በአሁኑ ጊዜ ባርነት ውስጥ እንደ አዲስ ኢትዮጵያ ውስጥ የተካሄደ ነው የሚል የሚያስመስል ስዕሎች እየታዩ ነው። በደቡብ ኦሞ ቫሊ ያሉ አናሳ ብሔሮች ላይ የሚደርሰውን ስናይ በዚህ በወልቃይት ተገደ የሚደርሰውን ደግሞ ስናይ እነዚህ ነገሮች እንዴት ታውታላችሁ? ለመሆኑ ዜናው ኢትዮጵያ ውስጥ ይሰማል? ይታወቃል? ህዝቡ ይሄን ነገር ያውቃል? ምንስ ይላል? እናንተስ ምን ትላላችሁ?
አዎ፣ አሁን ባለው እነዚህ ማህበራዊ ሚዲያዎች ከተቻለ መጠን ወጣቱና ለዛ ነገር ቅርብ የሆነው ሰው ያውቃል። በለዘበ ሁኔታም ቢሆን በአሜሪካ ድምጽ ራዲዮም ያ ነገር ተላልፎ አይቻለሁ። በጀርመን ድምጽም እንግዲህ የታፈነ ነው። ትላልቁ ሚዲያ በአገር ደረጃ ያለው በእነሱ ቁጥጥር ስር ስለሆነ ብዙ ህዝብ ደግሞ የማየት እድል ያለው ያንን ነው። ስለዚህ ይህንን ዜና ሰምቷል ማለት አይቻልም። ነገር ግን እኛ ያው ለፖለቲካ ቅርብ ነን የሚል ሰዎች እያየን ነው። ያው ልባችን እየደማ ችለነው ተቀምጠናል። እንዳልከው ግን አንድ ነገር ያሳየኛል። በራስ ህዝብ ላይ ሰውን ራቁቱን እየሄደ እጅና እግሩን አፍረህ አንገቱን ከአንገቱ የምታፍርበት ዘመን በእኔ አሁንም የእነዚህ ሰዎች ምንም አይነት የሞራል ለከት እንደሌላቸው እና ሁሉ ነገር እንዳለቀባቸው ተስፋ እንደቆረጡና ሁሉ ነገር ከእጃቸው ሲወጣ የተስፋ ቢስ እርምጃና መንግስት ፓኒክ ሲሆን የሚያደርገውን ነገር እያደረጉ እንደሆነ ህዝቡም ደግሞ ለእነሱ ላለመገዛት ቆርጦ እንደተነሳ የሚያሳየኝ ነገር ነው። የእነሱ ስራ ግን የመጨረሻው ይመስለኛል። አሁን ይሄ የሚያደርጉት ነገር ሁሉ በህዝብ ላይ ሊደረግ የሚቻለውን ስለ አምባገነን የሚያደርገውን የሰው ልጅ የማያደርገውን በራሱ ህዝብ ላይ ነገር ግን አንድ ጨካኝ አረመኔና ፍጹም ለህዝብ ደንታ የሌለው አገዛዝ የሚያደርገውን ነገር ሁሉ እያደረጉ ነው። እንግዲህ ከዚህ በላይ ከጥቂት ዓመታት በፊት እኮ ስለታሰረ ሰው፣ በግፍ ስለተከሰሰ ሰው፣ በዋጅ ስለታፈኑ ሚዲያዎች ነበር የምናወራ። አሁን በእያንዳንዱ ቀን ስለሞተ ሰው ነው የምንቆጥረው። በዚህ ቦታ የሚያህል ሰው ሞተ፣ በዚህ ቦታ የሚያህል ሰው ሞተ፣ በዚህ እንደዚህ ሆኗልና እንግዲህ ከህይወት በላይ ሌላ ነገር ያለ አይመስለኝም። የመጨረሻውን መስዋዕትነት የኢትዮጵያ ህዝብ እየከፈለ ነው። እነሱም የመጨረሻ እርምጃ የሚሉትን ስብና የጎደለው ነገር እያደረጉ ነው።
የመጨረሻ ማን ነው? የኢትዮጵያ ህዝብ የሚከፈለውን እየከፈለ ነው። መስዋዕትነት ካሉ አይቀር በሰሞኑን እንግዲህ ካነሳናቸው ነጥቦች አንዱ የወልቃይት ጠገዴ ህዝብ የሚደርስበት ሰቆቃና በደል ነው። ማንኛውም ኢትዮጵያዊ የትም አካባቢ መኖር ኖሮ ሰርቶ መኖር እንደሚችል አሳይተዋል። ከዚህ በፊት በነበረው የኢትዮጵያ አካባቢዎች በሙሉ ሰዎች እዛ አካባቢ እየሄዱ ይሰሩ እንደነበሩ፣ በዚህም ምክንያት እነሱ እንደሚሉት በአሁኑ ጊዜ በተለያዩ ሚዲያዎች እንደሰማነውም ከትግራይ ሰዎች እያመጡ እያሰፈሩ እኛን ውጡ ለማለት ነው የቀራቸው፣ ጠቅላላ እኛነታችንን እንድንክር ነው የሚፈልጉት የሚሉ ተቋቁመው እንደውም እነሱም ላይ ስቃይ እየደረሰ ነው። በቮይስ ኦፍ አሜሪካ እንደሰማነውም እንደውም አንድ የመቀሌ ተወላጅ የባለ ታሪክ አዋቂ
ነገር ተቶና ይሄ በድሮ መሪ ፕሮግራማቸው ወይም ማኒፌስቶቸው ላይ ጽፈው ታላቋን የትግራይ ሪፐብሊክ መሰረታለን ሲሉ የሚፈልጉትን ቦታ ሁሉ ወደዛ እንደወሰዱ እኮ ይሄ አቶ አስገደ ተናግረውታል። የተለያዩ የበፊት ባለስልጣኖች ሁሉ ደጋግመው ተናግረዋል ይህንን ነገር እና ከዛ አልፎ እኔን በጣም የገረመኝ ከትላንት ወዲያ አንድ ቤት ቁጭ ብዬ በኢትዮጵያ ቴሌቪዥን በሚባለው የትግረኛ ፕሮግራም ላይ ነበር የማየው። ልክ የጦርነት ቅስቀሳ ይመስላል። በእያንዳንዱ ቦታ ላይ በዚህ በወልቃይት ጉዳይ በትግራይ ያለ ህዝብ ሁሉ ውጣ እየተባለ ሰልፍ፣ ልዩ አንድ ወራሪ ኃይል መጥቶብህ አገርህን ለመከላከል በህዝብ ውስጥ የምታደርገው ቅስቀሳ ይመስላል እና በእኔ እምነት አሁን ጦርነት እያወጁ ነው። ትግራይ ከወልቃይትን ለማንሳት እዛው የአማራ መንግስት ከሚባለው ጋራ ጦርነት ለመግጠም፣ ነገር ግን በኢትዮጵያ ቴሌቪዥን በሚባለው በፌዴራሉ ቁጥጥር ስር ባለው ቴሌቪዥን ውስጥ ትልቅ የጦርነት ቅስቀሳ ነው። እኔ በጣም ገረመኝ። የኢትዮጵያ ቴሌቪዥን አይቼ አላውቅም። ነገር ግን ሰው ቤት እያለሁ ገና የትግረኛ ፕሮግራሙ ላይ እያለ ነበር የማየው። በሙሉ ሰልፍ ነው የምታየው። ልክ ያኔ በኢትዮጵያና በኤርትራ ጦርነት ጊዜ በየመንደሩ ሰልፍ አድርጉ ይባል እንደነበረው አይነት ነው የሚገኝ እና የኢትዮጵያን ህዝብ እርስ በርሱ ለማጫረስ ስራዬ ብለው የተነሱ ሰዎች እንደሆኑና ሁሉንም አለን የሚሉትን የመከፋፈልም ሆነ የማጋጨትም ሆነ ሰዎችን በጠናጥል የማጥቃት የቀረ እርምጃ ያለ አይመስለኝም። አመታ
ቅድም ሲያስረዱ ከአማራ ድርጅት ጋር ነው መንግስት ጋራ አብረው ነው የሚሰሩት በዚህ በወልቃይትም ጥያቄ ላይ ማለት ነው ወያኔዎች።
እንግዲህ እኔ ምንም አሁን እንደሚባለው የነሱንም የሚደግፉም አሉ እዛው ውስጥ ያሉ ባንታሩ ደግሞ የዛው የኖክለዋለን የሚሉትን ህዝብ ሞክለው ይሄ ነገር አይደረግም ሽማግሌ ያቋቁመናል ብለው የሚሉ አሉ። ነገር ግን ትልቁ የኃይል ሚዛን ያለው በህዋት ውስጥ ስለሆነ በሚቆጣጠረው ቴሌቪዥን ጦርነት ሲቀሰቅስ በይፋ እየታየ ነው።
ኦኬ
በግልጽ የተደበቀ ነገር መረጃ አይደለም። ገብተው ሳይታቸው ላይ ብታዩ ከሁለት ቀን በፊት ነው ያየሁት የሚደንቅ ነገር ነው ያለው። እና ያው እርስ በርሳቸውም ቢሆን ጊዜው በደረሰ ቁጥር እንግዲህ ከህዝብ ጋር የመቆም ነገርም የሚያሳዩ ሰዎች ይኖራሉ የሚከዱም ሰዎች ይኖራሉ። በመጨረሻው ሰዓት በየትኛው መንግስት እንደምናየው እንደዛ አይነት ነገሮች ይሆኑ ወንድ ወንድም ይሸጥም ሰው ይኖራል ከመካከል የዛ አይነት አለመርጋት ነገር አለ። ነገር ግን ግልጽ ባለ ሁኔታ በባለስልጣኖች አካባቢ ምንም ተስፋ የለኝም። ተስፋው ያለው በህዝብ ውስጥ ያለው ፍቅርና ሰላም በህዝብ ውስጥ ያለው ለነጻነት ፍላጎት በህዝብ ውስጥ ያለው እኩልነትን የማስፈንና በአገሩ ላይ የስልጣንና የአገሩ ባለቤት ለመሆን የሚያደርገው እንቅስቃሴ ነው እንጂ እኔ ከባዲን አካባቢ እንዲህ አይነት ነገር ይመጣል ብዬ ፍጡር በፈጣሪው ላይ አምጾ ሌላ ነገር ያረጋል ብዬ አላስብም። እንግዲህም ፈጣሪ ነው ይበላይና በህዋት ላይ ባዲን ይነሳል ብዬ ብዙ ተስፋ ማድረግ አይነት አይደለም። ምን ያመጣል
ኢንጂነር ከመለያየታችን በፊት እስቲ እስካሁን የተወያየነው ወይንም ያስረዱን የጠየቅነውትም ስለ ህዝቡ ምሬትና ስለ ወያኔ ህዋት ስራዎች ነው። እስቲ እናንተ ደግሞ ያንን እንተካለን የምትሉት ወደዛ እንምጣና አጠር አርገው የርሶ ድርጅት የሰማይ ፓርቲ በምን አይነት ሁኔታ ላይ ነው ያለው ጌታ አጠር አርገው ያስረዱን።
አው ሰማያዊ እንግዲህ አሁን ባለንበት ሁኔታ እንደው በአገር ደረጃ አጠቃላይ ባሉት ሁኔታዎች ላይ መረጃ ከመስጠት ሐሳብ ከማስካፈል እንዲሁም በየክፍለ ሀገሩ ያሉ አባሎቻችንን የልካም ቡድን እየላክን መጎብኘት ማበረታታትና መዋቅሮችን ማጠናከር ነው ያዝነው ነገር።
ኦኬ
ይሄም በአንድ መልኩ እንደ ስትራቴጂም የሚታይ ነገር ነው። በሌላ መልኩ ደግሞ ጉባኤ ካደረግን በኋላ አዲስ አወቃቀሮችና ደረጃጆች ሲፈጠሩ እነዛ ነገሮች ተስማምተው እስከሚሰሩ ድረስ ይሄ ኮሲቭ ቲም ለመፍጠር የራሱ የሚፈጀው ጊዜ አለ። በአዲሱ ፔጅ በዛ በኩል በአሰብነው ፍጥነት እየሄድን አይደለም። ከልብ
ሃሎ ሃሎ ሃሎ
Okay.
አድማጮቻችን እንዳዳመጣችሁት ውይይታችን ልናበቃ አልቻልንም ተቋርጦብናል። በሚቀጥሉት ፕሮግራሞቻችን ከኢንጂነር ይልቃል ጋራ የጀመርነውን ውይይት ለመጨረስ እንሞክራለን። በተደጋጋሚ ሙከራችን አልተሳካልንም። አሁን የወልቃይት ተገደን በተመለከተ ያጠናቀርነው ነው ካልባለፈው ሳምንት ልናሰማችሁ አስበን የነበርነው ይዘንላችሁ ቀርበናል። ቪኦኤ ሃሎ ኢንጂነር? ሃሎ?
አቤት
አመት። እኛ ደሞ ስልኩን ቢሲለን ሌላ ፕሮግራም ልንጀምር ነበር። ለማንኛውም ምን ጨርሰው? እስቲ የጀመሩትን ይጨርሱልን። ስለ ድርጅታችሁ አንዳንድ አባዲስ ሁኔታ መዋቀሩ እንደፈለግነው ሊቀጥንቱን ስራውን ማካሄድ አልቻልንም ነው ብለው ነበርና እስቲ እሱን ይጨርሱልንና መጨረሻ ላይ ከህዝብ ጋር ይሰናበታሉ።
አዎ እንግዲህ በፍጥነት ለምሄድ በሁለተኛው ተርማችን ጉባኤ ካደረግን በኋላ የተለያዩ ተቋማት እንዳድስ ይሰሩ በፊት ከነበረው አይነት እንግዳ ሰዎችና እንግዳ ተራሮች ለሚመጡ እነዛ ነገሮች ተለማምደው ማክሮች በኩል ደረጃ እስከሚሰሩ ድረስ ያ ትንሽ የፈጠረው የማዝገብ ነገር አለ። ከዛ ባለፈ ግን ቀደምም እንደነገርኩ በህዝብ ትግል ውስጥ ድርጅት ኃላፊነት በወሰደ ጊዜ ለገዢዎቹ ይመቻቸዋል። ልክ ግንቦት ሰባት ነው፣ ኦፌኮ ነው፣ ሻቢያ ነው እያሉ እኛንም በወልቃይት አካባቢ እንደዚሁ ለመፈረጅ ስለሚቃጣቸው ህዝብ የያዘውን ትግል በእነዚህ ሰበብ አዳፍኖ እነዚህን ድርጅቶች መጥቶ ለመሄድ ስለሚመቻቸው የእኛ ሚና አሁን ያለው የህዝብን መረጃ መስጠት፣ ሙሉ ልብነት መስጠት፣ እንዳይጋጭ ማድረግ፣ የወደፊቱን አቅጣጫ ማሳየት እና ድርጅታችንን በውስጥ ማጠናከር ነው እንጂ ቀጥታ እዛ ጉዳይ ላይ ከገባን የህዝብን ትግል ለማዳፈን ላገዛዙ ትል ይሰጠዋል በሚል ራቅ ብለን ያለን የምንችለው ሁሉ ነገር ግን እያደረግን ነው።
ከራቹ ነው በውስጥም በውጭም ድርጅታችሁን እያጠናከራችሁ ነው ማለት ነው ማለት ይቻላል?
እውነት ነው እውነት ነው። አሁን በቅርብ ጊዜ ሁሉ በሁሉም አባገሪቱ አቅጣጫ በኦሮሚያም በደቡብ ኢትዮጵያም በሰሜን ኢትዮጵያም አደራጆችን ልከን የልኡካን ቡድን ውስጥ ከአስር ቀን በፊት ነው ወደ እዚህ የተመለሱት እና እሱን ስራችንን በተጠናከረ ሁኔታ እየሰራን ነው።
ኢንጂነር አንድ ደቂቃ ብሰጦት ጠቅላላ ይሄ ሬዲዮ በአለም ዙሪያ ለሚያዳምጡ ኢትዮጵያን ምን መልእክት ያስተላልፋሉ?
እንግዲህ አሁን እኔ የማየው ነገር ምናልባት ፖለቲከኛ ሆኜ በጣም ተስፋና ለውጥ ጓጉቼ ሊሆን ይችላል። ነገር ግን በእኔ ንባብ አሁን ባለው ሁኔታ ኢትዮጵያን ሁኔታ ሳየው ለለውጥ እንደተቃረብን ይታየኛል። ነገር ግን ለውጥ መለወጥ የተፈጠረው ብቻ ነው፣ ፍራትም ያረጋል ይለወጣል። ይሄን ለውጥ ግን እኛ በመራ ነው ባሰብ ነው መልኩ ለማያዝ የኢትዮጵያ የፖለቲካ ሊቃን ተቀራርበው የወደፊቱን ነገር በትግስት በጥሞና ያጭር ጊዜና የረጅም ጊዜ ለይተው የወደፊቱን ለኢትዮጵያ ተስፋ በሚሆን መልኩ ማሳየትና ከመቼውም ጊዜ በላይ በመተባበርና በትግስት የወደፊቱን አቅጣጫ መተለም አለባቸው የሚል እምነት አለኝ። ያ ካልሆነ ግን እስከዛሬ ኢትዮጵያ በተደጋጋሚ የለውጥ ድሎችን አግኝታለች። ያ ለውጥ ግን በማይሆኑ ማጅራት መቼዎች ያንን መጥፎ ታሪክ ላለመድገም ጠንክረን ተባብረን በአንድ ላይ በትግስት መቆም አለብን የሚል እምነት አለኝ።
ጌታዬ በዛሬው ለተገኝተው ለሰጡን ማብራሪያ ከፍ ያለ ምስጋና እናቀርባለን። የኢትዮጵያ ድምጽ ሬዲዮ መልካም እድል ለናንተም በተቃላዩ ለኢትዮጵያ ህዝብ የሚመኛል። ጤና ይስጥልን።
እግዚአብሔር ይስጥልኝ። እኔም ለተሰጠኝ እድል አመሰግናለሁ። አመት ደህና ሁኑ።
አርማጮች ፕሮግራማችን እንደቀጠለ ነው። አሁን በመቀጠል የአሜሪካ ድምጽ ሬዲዮ ከወልቃይት ጉዳይ ጋር ተያዘ አንድ ጠጠር ያለ ዘገባ አለ። እሱን እናዳምጣለን። መልካም ቆይታ።
ጥያቄ የሚያነሱ ክፍሎች ቁጥር ከቅርብ ዓመታት ወዲህ እየጨመረ የመጣ ይመስላል። የማንነት ጥያቄ ደግሞ ከአሰፋፈርና ከመሬት ይዞታ ጋር በጥብቅ የተሳሰረ ነው። ይህ ጉዳይ በክልሎች ቅርጽና ይዘት ላይ ተጽዕኖ ማሳደሩ አይቀርም። ይህ ምናልባት የማንነት ጥያቄ በሚነሳባቸው አካባቢዎች ሁሉ የሚያጋጥም ላይሆን ይችላል። ወደ ሰሜን ኢትዮጵያ አቅንተን የወልቃይትን ሕዝብ የማንነት ጥያቄ በተመለከተ በየጊዜው ስንዘግብ ቆይተናል። በወልቃይት አማርኛ ተናጋሪው ሕዝብ አስተዳደሩ ከፍላጎታችን ውጪ ወደ ትግራይ ተቀላቅሎናል ሲል ተቃውሞ ካቀረበ ሰነባብቷል። ቅሬታውን ለፌዴሬሽን ምክር ቤት የሚያቀርብ ኮሚቴ አቋቁሞ አባላቱ አዲስ አበባ ከመድረሳቸው በፊትና ከደረሱም በኋላ እየተዋከቡ መሆናቸውን አስታውቋል። አሁንም ከፍተኛ የባህልና የስነ ልቦና ተጽዕኖ እያደረሱብን ነው ሲሉ የአካባቢው ነዋሪዎች ይናገራሉ። በቀዳማዊ ኃይለ ሥላሴ ዘመነ መንግስት ለብዙ ዓመታት የጠቅላይ ግዛቱ ጠቅላይ ገዢ የነበሩትን ልዑል ራስ መንገሻ ስዩምን ይዘናል። ትዝታ በላቸው በዚህ ጉዳይ ዙሪያ ሁለት የወልቃይት አዛውንት አነጋግራለች። የመጀመሪያው አቶ ላቀው አንዳርጌ ይባላሉ።
እኔ እንግዲህ ላቀው አንዳርጌ ይባላለሁ። የተወለድኩት በወልቃይት ጠገዴ ነው። ጠገዴ ቀራቅር ነው የተወለድኩት። ከዛም ትምህርት የተማርኩት ዳባት እና ሀይ ስኩልም የተማርኩት ጎንደር ነው። እንግዲህ በቅርቡ ተሰድጄ ወደዚህ እስከመጣሁበት ጊዜ ድረስ ማለት ነው።
እንደ ገባኝ ከሆነ የእርሻ ልማት ሚኒስቴር ውስጥም ሆነው ሰርተዋል።
በእርሻ ልማት በሁመራ የእርሻ ልማት ሰርቻለሁ። ከዛ በኋላ በሁመራ የወልቃይት ጠገዴ ሴቲት ሁመራ የእርሻ ልማት ማህበር ሲቋቋም ያን ያቋቋመው እንግዲህ በማህበራዊ እርቁት ሚኒስቴር ፋይናንስ የሚያደርገውም የእርሻና ኢንዱስትሪ ልማት ባንክ ሆኖ ለገበሬዎች ብድር የሚሰጥ ማህበር ሲቋቋም በዛ ማህበር ተቀጥሬ ስሰራ ነበር።
ለምን ያህል ጊዜ ያገለገሉ በዛ ሙያ?
በዛ ሙያ ከአስር በአመት በላይ አገልግያለሁ።
እንግዲህ እርስዎንና ሌሎችም የወልቃይት ተወላጆችን የምናነጋግረው የወልቃይት ሕዝብ የማንነት ጥያቄ የሚል እንቅስቃሴ ተነስቷል። አማራ የሆን ሰዎች በትግራይ አስተዳደር ስር መሆን የለብንም የሚል እንቅስቃሴ ተነስቷል እና ወልቃይት የማን ነው? የአማራ ነው? የትግራይ ነው? የሚለውን ጥያቄ ስለቀሰቀሰ ታሪክ አዋቂዎችን በስልጣን ሆኖ ላይ ሆነውም የሰሩ ወይንም የዛ ሀገር ተወላጆችን የተለያዩ ሰዎችን እያነጋገርን ነው እና የሚያውቁትን ይንገሩን ስለ ወልቃይት።
ጥሩ ነው። በጣም አመሰግናለሁ። የወልቃይት ጠገዴ ህዝብ እንግዲህ በታሪኩ የኮራ የኢትዮጵያን ዳር ድንበር ጠብቆ በልማት ተሰማርቶ በኢትዮጵያ ሰፊ ዘመናዊ የእርሻ ልማት ሲያካሄድ የቆየ በጎንደር ክፍለ ሀገር በዳባት አውራጃ በወልቃይት ጠገዴ ሁመራ ወረዳዎች አስተዳደር የሚኖር የአማራ ህዝብ ነው።
የአማራ ህዝብ ነው ለማለት እርስዎ ምን ማስረጃ አለዎት?
እንግዲህ ይሄ የአማራ ህዝብ ለመሆኑ ክልሉ የታወቀ ነው። ከትግራይ ጋር የሚያዋስነው ተከዜ ነው። ተከዜ ወንዝ ምላሽ የአማራ ህዝብ ነው። የአማራ ህዝብ ለመሆኑም ህዝቡ የሚናገረው አማርኛ ቋንቋ ነው። ስነ ልቦናውም፣ ጽሁፉም፣ ማንኛውም የሚሰራው ስራ ከአማርኛ ጋር የተቀላቀለና የአማራ ዘር ነው።
እርግጥ እንግዲህ እርስዎ በመኖርም በመወለድም አማራ ነው ሊሉ ይችላሉ። የትግራይ ክልል ተወላጆች ግን አካባቢው የትግራይ ነው የሚሉት። ከአሁን በፊት እኔ እዛ አካባቢ እንቅስቃሴ የሚያደርጉትን የወልቃይት ህዝብ የማንነት ጥያቄ የሚለውን ኮሚቴ የሚመሩትን ሰዎች አነጋግሬ በነበረ ጊዜ ድረገጽ ላይ ያንን እኔ የሰራሁትን ቃለ ምልልስ ተችተው የጻፉ ሰው አሉ። ስማቸውን ዘጸአት ከመቀሌ ብለው ነበረ። አፈላልጊያቸው ነበረ እሳቸው በፕሮግራም እንዲቀርቡ፣ ግን ሊገኙልን አልቻሉም። እሳቸው ከጠቃቀሷቸው ነገሮች መካከል ትግራይ በ18ኛው ክፍለ ዘመን አሁን ካላት ስፋት 5 እጥፍ ነበረች። ያም ኤርትራን፣ ወልቃይትን፣ ሀለዋ ምላሽን፣ ደንከልን እስከ ሰቆጣ አቅራቢያ ድረስ የሚጠቀልል ነው ብለው ጽፈዋል። ብዙ ዝርዝሮችንም ጽፈዋል። እንዲያውም እሳቸው የሚሉት እስካሁን ወደ ትግራይ ያልተጠቃለሉ አካባቢዎች ከወሎም አካባቢ አሉ፣ ከጎንደርም የሚቀር አለ ነው የሚሉት። ስለዚህ ታሪክ እርሶ የሚያውቁት ነገር አለ?
ይሄ እኮ ግልጽ ነው። ምክንያቱም እንግዲህ ሰውየው ይህን ታሪክ ከየት እንዳመጡት አናውቅም፣ ግን በኢትዮጵያ ታሪክ ያለ አጼ ዮሐንስ ካጼ ዮሐንስ ራስ መንገሻ ልጃቸው መንገሻ ከዛ ራስዩም ከዛ ራሳቸው ራስ መንገሻ ሲያስተዳድሩት ነው የቆየው። የተከዘን ወንዝ ተሻግሮ የሚያውቅ በጎንደርና በትግራይ ህዝብ መካከል በዳር ድንበር የጥላቻ መልክ ታይቶ ተሰምቶ ማይታወቅ ነው። ይሄን ለማድረግ የቻሉበት ምክንያት ምንድነው? ሜዳ በነበሩበት ጊዜ ወያኔዎች ማለት ነው አማራውን አንደኛ ዳር ድንበሩን መውሰድ የልማት ሀገር ያለውን ማካለል ከዛ ከሚል አቋያ ካልሆነ በስተቀር በታሪክ የተጨበጠ አንድም ነገር የለም። በታሪክ ከሄነማ ኢትዮጵያ እኮ እነመለስ የ100 ዓመት ታሪክ ያላት ናት ሲሉ የነበረው ነው። እና እንግዲህ የነሱ ታሪክ ራሳቸው ሜዳ በነበሩ ጊዜ የሚፈጥሩት ታሪክ ካልሆነ በስተቀር በታሪክ አጼ ዮሐንስ በራስ መንገሻ በራስ ስዩም እንደገና አሁን በልዑል ራስ መንገሻ በዚህ ጊዜ እከሌ የሚባል ወልቃይት ጠገዴ መጥቶ ጠለምት መጥቶ ግብር አስገበረ ታክስ አስከፈለ የሚል ታሪክ የለም።
እንደው እሳቸው የሚሉትን በጭብጥ ለማንሳት በርካታ የራያ ቦታዎች የምዕራብ ትግራይ ቦታዎች ወደ ወሎና ጎንደር የተካለሉት ከ1943 እስከ 1948 ዓመተ ምህረት ባሉት ዓመታት ውስጥ ቀዳማዊ ወያኔ የተባለው አመጽን ተከትሎ ነው። አጼ ኃይለ ሥላሴ ትግራይን ለማዳከም ያደረጉት ነው ይሉና ወደ ወሎና ጎንደር ከተሸነሸኑት በርካታ የትግራይ ቦታዎች ህወሓት አደግ ስልጣን ከያዘ በኋላ ወደ ትግራይ እንዲመለስ የሆኑት ከተወሰዱት ከ25 እስከ 30 በመቶ ብቻ ናቸው። በአሁኑ ሰዓት በጎንደር ዞን ስር ድሮ በትግራይ ክልል ስር የነበሩ ከ70 እስከ 80 ከመቶ ህዝባቸው ትግርኛ የሚናገርባቸው 3 ዞኖች አሉ። እነሱ ወደ ወሎ የተከለሉ ደግሞ በርካቶች አሉ። ደውም አልተመለሱም ነው የሚሉት እነኚህ። እና እኚህ ሰው ከ1943 እስከ 1948 ባለው ጊዜ ይሄ ሁሉ መሬት ከትግራይ ላይ እንደተወሰደ ነው የሚናገሩት።
እንግዲህ እውነቱን መናገር ጥሩ ነው፣ ምክንያቱም እኚህ ሰውዬ ከየት እንዳመጡት አላውቅም። ግን ኢትዮጵያ ውስጥ የትግራይ አገዛዝ ራሱን የቻለ የተለየ አገዛዝ እንዲያውም ከትግራይ የሚወሰነው ወደ ፍርድ ሚኒስተር እንኳን ይግባኝ የማይሰጥበት ራሱን በመወሰን ካሉት ከነበሩት 12 ክፍላተ ሀገራት የተለየ አገዛዝ የነበረው ትግራይ ነው። ለትግራይ ህዝብ ፍጹም ነጻነት ከኢትዮጵያ ህዝብ የተለየ ነጻነት የነበረው ነው። ትግራይ ውስጥ ሌላ ሰው ገውቶ እንኳን ዳር ድንበሩን ሊወስድ አይደለምና ትግራይ ውስጥ ገውቶ ያስተዳደረ አንድ ሌላ ኢትዮጵያዊ የለም ከትግራይ ውስጥ። በጣም እንግዲህ በወረዳ በምክትል ወረዳ በመናምን ካልሆነ በስተቀር በርዕስ አስተዳደር ሌላ ሰው መጥቶ የለም። በሁለተኛ ደረጃ ጃንሆይ ራስ መንገሻ እኮ ጃንሆይ አማች ናቸው። ምን አድርገው ነው ከሳቸው ነጥቀው የሚወስዱት? ይሄ ሊመስል የማይችል ሊበሉት የፈለጉትን አሞራ ምንድነው ዛግራ ይሉታል እንደሚለው ነው እንጂ በታሪክ የለም። እንግዲህ ወላጆቻችን እኔ ለምሳሌ ወላጄ ቦስ በ97 አመቱ ነው የሞተ ከሞተ 10 አመት ሆኖታል። እና እንግዲህ 117 አመት ማለት ነው። እና ከየት እንደመጣ የት እንደሆነ የማይታወቅ ነው። ይሄን ሀገር በጎንደር በወገራ አውራጃ ለምሳሌ ወሰነን የሚገዙት የነበረ ቢተወደድ አዳነ ናቸው። እና ከትግራይ ህዝብ ጋራ ፍቅርና ሰላም የነበረ ነው። ቋንቋ መናገር ስለሚሉት ደግሞ የሁመራ ህዝብ የልማት መሬት እንደመሆኑ መጠን ከኤርትራም ከትግራይም ይመጣል። ከዛም አልፎ ከሱዳንም የሚመጡ ሰዎች አሉ ስራ። ከዛም አልፎ ባለፈው ጊዜ እንደውም ሰራተኛ ጥረት ስለነበረ ከአዲስ አበባ በአውሮፕላን ተጭነው የሚመጡ ኦሮሞዎችም ነበሩ። እንግዲህ በዛ ህዝቡ ዳይቨርሲፋይድ የሆነ ቋንቋል በመለማመድ መናገሩ ትግሬ ሊያሰኘው አይችልም። እና ይሄ ዝም ብሎ ፋብሪኬትድ የሆነ እነሱ እንደፈለጉት አንዴ ኢትዮጵያ የሚባል ሀገር የለም አንዴ የኢትዮጵያ 100 ዓመት ታሪክ ናት እያሉ ፋብሪኬትድ ሲያደርጉ የነበሩ ኢትዮጵያን ዳር ድንበር በመቁረስና በመከፋፈል ሲሰሩት የነበረ ሴራና ተንኮል እንጂ በታሪክ የተደገፈ አንድም ነገር የለም። የኢትዮጵያ ታሪክ እኮ ቁልጭ ብሎ የተቀመጠ ነገር ነው።
አቶ ላቀው አንዳርጌ እርሶ በምን ምክንያት ነው ግን የተሰደዱት? ከዚህ ጋር ግንኙነት አለው ስደቶ?
ኖ አይደለም። እኔ የተሰደድኩት ከደርግ ጋር ነው። ከደርግ እኛ ያው ገበሮች እንደመሆናችን መጠን ደርግ ኮሚኒዝም የሚለውን በመቃወም በዛ ነው የወጣሁት እኔ።
በጣም አመሰግናለሁ አቶ ላቀው አንዳርጌ ስለሰጡኝ ማብራሪያ ስለ ወልቃይት።
በጣም አመሰግናለሁ።
የኢትዮጵያ ኮሚኒቲ የላከው ማስተዋቂያ አለ መሰለኝ። ምንድነው የሚለው ግሩም?
ኮሚኒቲው የኢትዮጵያ ኮሚኒቲ ያው እንግዲህ ባለፈው እንደምናስተዋውሰው ዝግጅት አድርጎ ነበር የተሳካ ዝግጅት ቀኑ በሰዓት ባለፈው ነው በቀርቡ ነው እና አሁን ተመሳሳይ ዝግጅት የፊታችን ማርች 26 ዝግጅት አለው እና ተመሳሳይ ዝግጅት በዛ ላይ ኢትዮጵያውያን እንዲገኙ የሚያቀርብ ሊገኙ ይጋብዛል።
ባለፈው ጊዜ ሊወጣ የታሰበው ቶምቦላ ባሁን ነው የሚወጣው መሰለኝ።
አዎ ባለፈው ያልወጣ ቶምቦላ መውጫው ነው ተብሏል። እንግዲህ እና እንዳለፈው ኢትዮጵያውያኖች በርከት ብለው እንዲገኙ ለዚህ ኮሚኒቲ መጣናከርም የራሳቸውን አስተዋጽኦ እንዲያደርጉ ይጠይቃል። የፊታችን ማርች 26 ነው እንደደገርኩ አልሃልቬገን አልቢ አልሃልቬገን 20 ዛካ ቪቮ በስተጀርባ ዛው አካባቢ ነው 200 ሜትር አካባቢ
አልሃልስቬገን
20 አዎ አልሃልስቬገን 20
በተረፈ እንግዲህ አድማጮቻችን ሀናም መልእክት አግኝተሽ ነበር ከሰዎች የተለያዩ ሰዎች ደውለው ምንድነው ያሉት አወያዩን
አብዙ እንግዲህ አድማጮቻችን እንዳደመጡን ደስ ብሎናል መልእክቶቻችንንም አስተላልፈዋል አንድ አድማጫችን እንዳስተላለፉት ውይይቶች በመታደርጉበት ጊዜ አድማጮቹን ማሳተፉ አስካቡ ብለዋል
ምን ፈልገው ይሄንን ነው ይሄን አይደለም ወይ ምንድነው ያለችው አርቲስቷ እኔ የምፈልገው ይሄንን ነው ብላለች እኛም የምንፈልገው አድማጮቻችን እንዲወያዩ ነው ሐሳባቸውን እንዲሰጡ የኛ ብቻ አይደለም እኛም ማናቀውን ከምንዘላብድ የሚያቁ ማአት ኢትዮጵያኖች አሉ ሐሳባቸውን ይስጡ ይሄን በተመለከተ የኢትዮጵያ ድምጽ ሬዲዮ ውይይት ማድረግ ይፈልጋል ውይይት ስንል የተለያዩ ኢትዮጵያኖች ቁጭ ብለው በተለያዩ አርስቶች ላይ የሚመስላቸውን አስተሳሰባቸውን የድርጅትም ይሁን የግለሰብም ብቻ የኢትዮጵያዊ ተወካዮች ይሆኑ በተለያዩ መንገዶች እንዲመጡ እንጋብዛለን በዚህ አጋጣሚ ፍላጎት ያላችሁ በስልክ ቁጥር 19100 ሬዲዮኑ ሲስተላለፍ ማለት ነው ወይም ደግሞ በሬዲዮኑ ዌብሳይት ገብታችሁ በዛ በኩል ኮንታክት ብታረጉን ለውይይት ልንጋብዛችሁ በሙሉ ፈቃደኞች እና አይደለም እንደተመስገን እና እንግዲህ ይሄንን ሐሳብ እናንተው ናችሁ ያመጣችሁ ተሰራራይ እንድታውሉት እንጋብዛችኋለን
ያው እኛም እሱን ነው የምንፈልገው ሐሳቦች ይነሳሉ ከጊዜ አኳያ በቂ ሰዓቶች ላይ ኖሩን ይችላሉ የሰዎችን ስልክ ለምትቀበል አንዳንዴ ነገር ግን በየቤታቸው ከጓደኞቻቸው ጋር ከቤተሰቦቻቸው ጋር ስለ ኢትዮጵያ ጉዳይ ስፔሻሊ እዚህ ተወልደናል ባደጉ ልጆች ላይ እነዚህ ኢትዮጵያዊነት ስሜት እንዲያዘርሱ እንፈልጋለን ለዛው ነው እንደዚህ ነገሮች የምናወራው
አርእስት ደግሞ የግድ የኢትዮጵያን የፖለቲካ ሁኔታ መንካት የለበትም የኢትዮጵያን የሶሻል የባህል የጤና የትምህርት የኢኮኖሚ የፈለገው ሊሆን ይችላል ኢትዮጵያን የሚመለከት ከሆነ እናስተናግዳለን እንግዲህ አድማጮቻችን ለዛሬው ፕሮግራማችን ይሄንን ይመስል ነበር የምትጨምሩበት ከለላህና
ያው እኔ እንደተጨማሪም ጨምረው እንግዲህ እኛም ከተለያዩ ቦታዎች የተገኙ ጽሁፎችን ነው እኛም ለአድማጮቻችን ይሆናሉ ብለን ወደ አድማጮቻችን እናቀርበው አድማጮቻችንም ደግሞ በራሳቸው ለሚዲያ ይጠቅማል ይሆናል የሚሉት ጽሁፎችም ካሉ ቢልኩልን በአድማጮቻችን ስም እኛም ለአድማጮች መልሰን እናቀርባለን
ቆንጆ ሐሳብ
እንግዲህ አይ ያው ተሳታፊ እንዲሆኑ ነው አድማጮች በተለይ በሬዲዮ ፕሮግራም ጊዜ እናንዴ ደፈረካሉም ላይቭ ገብተው ፈለጉትና አስተያየት መስጠት ይችላሉ በሌሎችንም የሚያሳትፍ ጉዳይ ላይ ስለዚህ ይሄንን ቢያደርጉ ጥሩ ነው
እንግዲህ እስከ ሳምንት መልካም ሳምንት የምንለው እኔ አህመድ
እኔም ሃና
እኔ ተመስገን
ግሩ
ጤና ይስጥልን
ቻችን እናቀርባቸዋለን ያላችሁን ፕሮግራሞቻችን ባለማቀርባችን ይቅርታ እንጠይቃለን የበረከት የሁድ ፍታ ፕሮግራምና እንዲሁም የኔ ያሪሽ መቴ ስለ ኢትዮጵያ የጻፈው ታሪካዊ ዘት ያለው ጽሑፍ አቀርባለሁ ብዬ ነበር ባለመሳካቱ ይቅርታ እንጠይቃለን በሚቀጥለው ሳምንት ለማቅረብ እንሞክራለን